በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ከባበሩ አመት ጠብቀው አውደ አመት ዙረው ከሚመጡ በዓላት አንዱ የገና ወይም ልደት በዓል ነው። በየአመቱ ታህሳስ 29 ቀን ይከበራል። ዮም ተወልደ ቤዛ ኩሉ ለዓለም፣ በዓለም ዛሬ የዓለም ቤዛ ተወለደ እያሉ ኢትዮጵያውያኑ በደማቅ ስነ ስርዓት በዓሉን ያከብራሉ። ይህንን በዓል ልደት ለማክበር በመንፈቅ ህዳር የጀመሩትን ጾም ለ43 ቀኖች አሳልፈዋል። የዓለም ሁሉ መድኃኒት ተወለደ በበረት፣ እያሞቁ ትንሳኤ ብርሃን ሆነ በዛች ሌት፣ ሲዋጅቡ መላእክት ደስ አሰኙ ለኖሩት የሚለው ህብረ ዝማሬ የባህሉ መገለጫ ነው። ልደት የክርስቲያኖች እምነት መክፈቻ በር። ቤተ ክርስቲያን የክርስቲያኖች መንፈሳዊ ህይወት ከእለት እለት በጋለ ሁኔታ ለማሻሻል እንዲረዳ በአመት ውስጥ በተለያዩ ጊዜያት የተለያዩ በዓላትን ታከብራለች። ከነዚህም በዓላት በጣም በደመቀ ሁኔታ በታላቅ ደስታ የሚከበረው የልደት በዓል ነው። ለዚህም ዋናው ምክንያት የክርስቶስ ልደት የክርስቲያኖች እምነታቸው መክፈቻ በር መሆኑ ነው። በተጨማሪም በየትኛውም የዓለም ክፍል አዲስ ህፃን ተወልዶ ወደ ህብረተሰቡ በሚቀላቀልበት ጊዜ የሚኖረው ደስታና ፈንጠዝያ በጣም ከፍተኛ በመሆኑ፣ ለዚህም ነው የክርስቶስ ልደት በክርስቲያን ቤተሰቦች ዘንድ በትልቅና በጉጉት በደስታ የሚጠበቅ ልዩ ቀን የሆነው። እነሆ ዛሬ በዳዊት ከተማ መድኃኒት የሆነ ተወልዶላቸዋል። በሰማይና በምድር ለሚገኙ ነገዶች የእልልታና የመስጋና ምንጭ ሆኖ ነቢያት የተመኙት፣ መላእክት ያወደሱት፣ እረኞች ያወሩለት፣ ሰብአ ሰገል የሰገዱለት፣ ኃጢአተኞች የዳኑበት፣ ግዞተኞች የተፈወሱበት፣ ሐዋርያት ያከበሩት፣ ክርስቲያኖች የወረሱት፣ ለሰዎችና ለመላእክት ታላቅ ደስታ የሆነው የጌታችን ኢየሱስ ክርስቶስ በዓል አጀማመር አከባበርና አጀማመር እንዲህ ነበር። በወቅቱ የነበረው አውግስጦስ ቄሳር የተባለው ንጉስ ሰው ሁሉ ይቆጠር ዘንድ ትእዛዝ አዘዘ። በትእዛዙ መሰረትም ሰው ሁሉ ሊቆጠር ወደ የትውልድ ከተማው ሄደ። ዮሴፍና ማርያምም ሊቆጠሩ ከናዝሬት ወደ ትውልድ ስፍራቸው ወደ ቤተልሔም ሄዱ። በቤተልሔም ሳሉም እመቤታችን የምትወልድበት ቀን ደረሰ። በዚያ ስፍራም ብዙ እንግዳ ስለነበር እነ ዮሴፍ የሚያርፉበት ቦታ አላገኙም። ማርያም ስላልነበራቸው በከብቶች ማደሪያ በበረት ውስጥ ማርያም ልጇን ወለደችው። በጨርቅ ጠቅልላ እዛው በበረት ውስጥ አስተኛችው። በዚያ ሀገር ይኖሩ የነበሩ እረኞቹም ሌሊት ከብቶቻቸውን ይጠብቁ ነበር። የእግዚአብሔር መልአክም በእረኞቹ አጠገብ ቆመ። እግዚአብሔርም ብርሃን በዙሪያቸው በራ፣ በጣምም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተ ለሕዝቡ ሁሉ ደስታ የሚሆን ታላቅ የምስራች ነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድኃኒት የሆነ ተወልዶላችኋል። ይኸውም ጌታና እግዚአብሔር የሆነ መድኃኒታችን ኢየሱስ ክርስቶስ ነው። እናንተም ባገኛችሁት ጊዜ ምልክቱ እንዲህ ነው። ሕፃን በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ መላእክት እግዚአብሔርን እያመሰገኑ ነበር። ከዚህም በኋላ እነዚህ እረኞች እርስ በርሳቸው እስኪ ቤተልሔም እንሂድ፣ እግዚአብሔርም የገለጠልን ይህን ነገር እንወቅ አሉ። ፈጥነውም ሄዱ፣ ማርያምና ዮሴፍን አገኙአቸው፣ ሕፃኑን በበረት ውስጥ አገኙት። ባዩትም ጊዜ የነገሯቸውን ሰምተው በጣም ተደነቁ። እረኞቹም እንደ ነገሯቸው ባዩትና በሰሙት ሁሉ እግዚአብሔርን እያመሰገኑ በሰማይ ለእግዚአብሔር ክብር ይሁን በምድር ለሰው ልጆች በጎ ፈቃድ ሆነ ብለው እያመሰገኑ እያከበሩ ወደ መጡበት ተመለሱ። በታሳስ 16 እና በታሳስ 29 በተለያየ ቀን የሚከበረው የልደት በዓል በ16ኛው ምዕት ዓመት ከጁሊያን ቀመር ተከልሶ የተዘጋጀውን የጎርጎሪያን ቀመር የተከተሉ ዕብራውያን በእነሱ ዲሴምበር 25 ባሉት ወይም ታሳስ 16 ቀን ያከብሩታል። በዓሉ አንድ ሆኖ የቀኑ ልዩነት የተፈጠረው መሬት ፀሐይን ለመዞር የሚፈጅባት ጊዜ በመስራቆች 365 ቀን ከ6 ሰዓት ነው በማለታቸው፣ ምዕራቦች ደግሞ 365 ቀን ከ5 ሰዓት ከ48 ደቂቃ ከ46 ሰኮንድ ነው በሚል ልዩነት በመፈጠሩ ነው። በዋናነት ግን ከጥንት ጀምሮ ሮማውያን ታሳስ 16 ወይም ዲሴምበር 25 ቀንን እውነተኛ ፀሐይ የተወለደበት ቀን እያሉ ያከብሩ ነበር። ምክንያቱም በሮማውያን ግዛት የረጅሙ ክረምት ወቅት አብቅቶ ለመጀመሪያ ጊዜ ፀሐዩን ብርሃን የሚያዩበት በዚች ቀን ነው። ሮማውያን በተለምዶ ከዚያ ከሚያኮራመት ክረምት ወቅት በማለፍ ብርሃንና ሙቀት ስለሚያገኙ ለተክሎቻቸው ልማት፣ ለከብቶቻቸው ፍንደቃ ወቅት ስለሆነ ለዚህ ብርሃን በየዓመቱ የምስጋና መስዋዕትን በመያዝ ሁሉም ወደ ተራራ ጫፍ በመውጣት መስዋዕትን ያቀርቡ ነበር። ክርስቲያኖች እስከ 4ኛ ክፍለ ዘመን ድረስ በስደት ላይ ባልተረጋጋ ሕይወት ውስጥ ስለነበሩ እምነታቸውንም በዓለም ላይ በሰፊው ያልታወቀበት ዘመን ስለነበር ስለ ጌታ ልደት ብዙም ትኩረት አልሰጡም ነበር። ስለዚህ እንደ ማንኛውም ሮማዊ በአባቶቻቸው የወረሱትን አምልኮ ወይም የፀሐይ አምልኮ መስዋዕትን ይሰዉ ነበር። ወደ 320ዎቹ ዓመተ ዓለም ገደማ ለመጀመሪያ ጊዜ በተለያዩ ቦታዎች በርጋታ መኖር የጀመሩ ክርስቲያኖች የጌታችን ልደት በታሳስ 29 ማክበር ጀመሩ። በ354ኛው ዓመተ ዓለም ግን ሮማዊው ርዕሳነ ሊቃነ ጳጳስ ሊብሮክ ክርስቲያኖች ሳቱርን የተባለ በሚጠራው የፀሐይ አምላክ ፈንታ መንፈሳዊ የፍትህ ፀሐይ ክርስቶስ የተወለደበትን የደስታና ነጻነት አብሳሪ ልደት በታሳስ 16 ቀን እንዲከበር ለዓለም ሁሉ አዋጅ አስተላለፉ። በወቅቱ ብዙ የምስራቅ አብያተ ክርስቲያናት የሊብሮስ አዋጅ አልተወጣላቸውም ነበር። በኋላ ግን ርዕሳነ ሊቃነ ጳጳስ ግሪጎሪ ቀዳማዊ በ601 ዓመተ ዓለም ለሚስዮናውያን በሙሉ እንዲህ ያለ መመሪያ አወጡ። የጣዖት ጎጆ አይፍረስ፣ በውስጣቸው ያሉ ቁሳቁሶች ሁሉ ይፍረስ፣ በተባረከ ውሃ ወይም በጸበል ቤተ መቅደሶቻቸውን እርጩት፣ መንበረ ጣዖት ይቀደስ። ሕዝቡም የቤተ መቅደሶቻቸውን መፈራረስ አይተው በስህተት እንዳያዝኑ እውነተኛ አምላክን ተረድተው ኮርማዎቻቸውን ከጣዖት ይልቅ ለእውነተኛ አምላክ እንዲሰዉና እንዲሰግዱ አርጉ። ለዚህም አምልኮ የተለየ አከባበር ይስጡ። በዓላቸውን መንፈሳዊ በማድረግ እግዚአብሔርን ያመሰግኑ። በዚህ አጋጣሚ ወደ መንፈሳዊ ደስታ በመለወጥ ይበልጥ ይጓዙ። ከዚህ በኋላ አብዛኞቹ አብያተ ክርስቲያናት ታሳስ 16 ቀን እንደ ጌታ ልደት ቀን ተቀበሉት። የአርመናውያን ኦርቶዶክስ ቤተ ክርስቲያን ዘጌታን ቢሆን በ16ኛ ክፍለ ዘመን ጀምሮ የሊብሮስን አዋጅ ተቀበለች። የኢትዮጵያ አብያተ ክርስቲያን እንዲሁም ኤርትራ፣ ግብጽ እና መካከለኛው ምስራቅና በምስራቅ አውሮፓ ያሉ ሀገሮች እስከ ዛሬ በታሳስ 29 የጌታን ልደት ያከብራሉ። ገናና የገና ጨዋታ ልደት በኢትዮጵያ አውድ ከገና ጨዋታ ጋር ተያይዞ ባህላዊ ጨዋታዎች ይከበራል። የተለያዩ መንፈሳዊና ባህላዊ አከባበር ከሚከበርባቸው ስፍራዎች አንዱ በአዲስ አበባ ከተማ የሚገኘው ጃል ሜዳ ተብሎ የሚታወቀው ገና ነው። በዓሉ በሁለት ቡድኖች መካከል ሚና ለይተው በሚጫወቱበት ጊዜ ተዋጫዎቹም ሆነ ታዳጊዎች በሆታና በሌልታ ያከብሩታል። በተለይም በሴቶች በኩል የሚደረገው ድጋፍና ገናን ተከትሎ የሚመጡ ጉርጉሮች የበዓሉ ድምቀት ዋና መሰረቶች ናቸው። ሴቶች እንዲህ ብለው ይጫወታሉ። ታሳስ ገሰገሰ ከተፋለ ገና እጠብቀሃለሁ አንተ ልጅ ቶሎና የታሳስ ትውቅ የገና ፍቅር ይላል ቀረቀረ ያለ ጫወታሉ። የገናን ባህላዊ ጨዋታ ስንመለከት አስቀድሞ የቡድን አባላት የሚሆኑት ሁለት ሰዎች ይመረጣሉ። ሁለት ሁለት ተጫዋቾች ወደ አባቶች ይቀርቡና በመርጫ ወደ ቡድን ውስጥ ይገባሉ። የሚያስፈልገው የተጫዋቾች ቁጥር ሲሞላ ወገን ወገናቸውን ይዘው በዱላ ቀልጣፋ የሆኑ ተጫዋች ጥንጓን ወይም መጫወቻ ኳሷን ወደፊት እንድትቀጠል ይመቷታል ወይም ይመለሷታል። ተጫዋቾች ብዙ ጊዜ በጨዋታው ስለሚሰጡ ጥንጓ ከእግር መካከል በገባች ጊዜ ከሰው እግር ጋር ደርቦ ስለሚመቱ የእግር መሰበር ይደርሳል። በዚህ ማደጊያ ሳቢያ ወገን ለይተው እስከመፈናከት ይደርሳሉ። በንጉሳውያን ዘመን የመኳንንት ማሽከሮች የንጉሱና የንግስቲቱ አሽከሮች የጌቶቻቸውን ስም በጉብዝና የሚያስጠሩትበት ባህላዊ ገና ጨዋታ ነው። ጨዋታው በመንደር ልዩነት ከሆነ የታች አምባ ቡድን 50 ተጫዋች ሲሆን የላይ አምባ ቡድን 70 ወይም ከዛ በላይ ሆኖ ቢጫወቱ የሚከለክል ደንብ የለም። ጨዋታው በመጨረሻ ጸብ ስለሚያነሳ ብዙ ጊዜ ጉዳት ያጋጥማል። ጥንጓም ኃይለኛ ለጊ በመታት ጊዜ አይን እስከ ማጥፋት ተደርሳለች። ተጫዋቾች በሚና ብለው በሚጫወቱበት በቆልማማ ዱላ ቢደባደቡም የሚገላግል ዳኛ የለም። ጨዋታውን በሚመለከቱ አባቶችም በድብድብ ከመሳቁ በስተቀር ሽምግልናቸው ለገና ጨዋታ አልተለመደም። እግር ይብሳል፣ ያንከላውሳል እያለ ማስፈራራት፣ ራስን መቀወር ወይም እንደ ቆራቆስ ብሎ እጅና እግርን በዱላው መምታት የገና ጨዋታ የተለመደ እንድምታና ባህል ነው። የገና ጨዋታ በኢትዮጵያ ብቻ ሳይሆን በሌሎች ሀገሮች የታወቀና በኦሎምፒክ የስፖርት በዓል ከሚደረጉ ውድድሮች አንዱ ሆኖ ቆይቷል። ይህም ጨዋታ ሆኪ በሚል ስም ይጠራል። ፈረንጆች የፊት አደጋ መከላከያ ዘዴ ይጠቀማሉ። በኢትዮጵያ የሀገር ባህል ገና ጨዋታ በሚደርስ አደጋ ማንም ተጫዋች አይጠየቅም። ገና ጨዋታ አሸናፊ ለሆኑ ቡድኖች ፍሪዳና ጠጅ ተሰጥቷቸው እየበሉና እየጠጡ እየዘፈኑ ሲሸልሉና ሲያቀራሩ ሜዳውን የጦርነት ድል ያገኙበት ያስመስለዋል። ከሚዘፍኑት ግጥሞች ጥቂቶቹ የሚከተሉት ናቸው። ማታ ነው ድሌ፣ ይህ ነው አመሌ፣ አሲና በላሲና ገናዬ፣ አሲና በላሲና ገናዬ እያሉ ይጫወታሉ። የተሸናፊውንም ቡድን በነገር ሸንቆር ያደርጉታል። ግፋው ግፋው አለኝኔ እንደምን ልግፋው፣ የአንድ በሬ ጨጓራ እንደ ቀን የነፋው፣ የብብቱ ሸታ የመንፈቅ በሸታ፣ የጀርባው መረሬ ያውላል ጥንድ በሬ፣ ከአስር ጋን ጠላ አይተርፈው ባንኮላ፣ እግርህ የሸረሪት ሆድህ እንቁራሪት፣ ቀን እንደ ጠላውክ እንዳትመጣ ሌሊት እየተባባሉ ይሰዳደባሉ። ስድብ ለተራው ህዝብ ብቻ ሳይሆን መኳንንቱና በነገስታቱም ላይ ሊሰነዘር ይችላል። መኳንንቶቹ በሚደርስባቸው ስድብ ግን ምንም አይነት ቁጣና ቅጣት አያረጉም። በገና ጨዋታ አይቆጡም ጌታ፣ በገና ጨዋታ የለም ሎሎ ጌታ የሚለው ዘፈን ግጥም ይህንን ባህል ይገልጻል። የገና ጨዋታ ከክርስትና ሃይማኖት በፊት ይዘወተር እንደነበረ፣ በኢትዮጵያ ከታሳስ የመህር ወቅት ጋር የተያያዘ ባህል እንደነበረ፣ ከበዓሉ ጋር የተያያዙ ብዙ የሥነ ቃል ግጥሞችም ይህንን በግልጽ ያሳያሉ። ቀደም ብለን እንዳለው ሴቶቻችን ታሳስ ገሰገሰ ከተፋለ ገና እጠብቅሃለሁ አንተ ልጅ ቶሎና ይወዘውዘኛል አልጠላኝም ገና ፍቅር ሞገደኛው እየነሳኝ ጤና እያሉ ይጫወታሉ። ይህም ብቻ አያበቃም። ምግብ አያስበላ አያስለብስ ልብስ ሞገደኛው ፍቅሩ ይዞኝ በታሳስ በማለዳ ጀንበር በገና ጨረቃ እኔን ብላ መጣች ተደብቃ እያሉ ይጫወታሉ። አሲናበል ገና ጨዋታ አሲናበል አሲናበል
بابيت لهم زيهودا والدتي رسامها يسجدا سبع سجل أمسئوا لطو قادا ويتحسيا والد يهودا تواهنا
የገና በዓል አከባበር በላሊበላ በዚህ በዓል በርካታ የሀገር ውስጥና የውጭ ሀገር ምእመናን በመንፈሳዊ በዓሉን ለማክበር በረከት ለመሳተፍ የሚጓዙ ሲሆን ሌሎችም አብያተ ክርስቲያናትና መንፈሳዊ በዓል ስርዓቱን ለመጎብኘት ነው። ይህም በዓል በሃይማኖታዊና መንፈሳዊ ትፍዩታዊ ባህላዊ ኢኮኖሚያዊና ሀገራዊ ፋይዳ አለው። ይህንንም ለማስረገጥ በየአመቱ ያለማቋረጥ ምእመናን ከተለያዩ ዓለማት ክፍሎች መምጣታቸው ነው። የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በዓል በመላው ዓለም የሚከበር ሲሆን በሁሉም የኢትዮጵያ አብያተ ክርስቲያናት ሌሊቱ ማህሌት ተቆሞ ቅዳሴ እንዳበቃ የበዓል ፍጻሜ ይሆናል። በላሊበላ ግን በተጨማሪ በእለቱ ጧት ላይ ቤዛ ኩሉ የተሰኘው ክብረ በዓል ከአለት ከተፈለፈሉት የላሊበላ ውቅር አብያተ ክርስቲያናት በአንዱ በቤተ ማርያም ካህናቱ ጋራ መሬት ላይ ሆኖ ያከብሩታል። በተጨማሪ እለቱ ራሱ ቅዱስ ላሊበላ ወይም ላሊበላ የተወለደበት በታኅሳስ 29 ቀን የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል የገናናውን ንጉስ የቅዱስ ላሊበላ የልደት በዓል በመሆኑም ጭምር በአንድነት በድምቀትና በደስታ የሚከበረው ለዛ ነው። የላሊበላው ቤዛ ኩሉ አከባበር ተምርታዊ ነው። ማሜ ጋራ ወይም ቤዛ ኩሉ ዓለም ስነ ስርዓት የሚካሄደበት ቦታ ላይ ያ ሁሉ የመላእክት ምሳሌ መሬት ላይ ያሉት ደግሞ የእረኞች ምሳሌ ሆኖ ዝማሬውን በሆታና በልልታ ያጅቡታል። የክርስቶስ ኢየሱስ መወለድ መጀመሪያ ወቁ እረኞች በመሆናቸው በአገር ቤት ትውፊቱ እየተነገራቸው የሚያድጉት እረኞች በተለየ ሁኔታ ያከብሩታል። በዓሉ በቦታው አገልጋይ በሆኑ 670 ካህናትና በአካባቢው በሚገኙ አብያተ ክርስቲያናት በሚያገለግሉ 500 በላይ በሚሆኑ ካህናት ታጅቦ ማህሌቱ ይካሄዳል። በዚህ በዓል መላው ነዋሪ ካህን መስሎ የሚታይበት አከባበር ነው። የማህሌት ስነ ስርዓቱ አጋማሽ ሌሊቱ ካለፈ ከ2 ሰዓት ከ30 የሰሜን ወሎ ሀገረ ስብከት ሊቃነ ጳጳስ መሪና ሌሎች ብፁዓን አባቶች በሚገኙበት ይከበራል። በዓሉ እንዲህ አይነት ሁኔታ መከበር የጀመረው ከ900 ዓመት በፊት መሆኑን የታሪክ ማህደሮች ያሳያሉ። ከታኅሳስ 23 ወይም በዓለ ጊዮርጊስ ጀምሮ እስከ ትላንትናው ቀን ታኅሳስ 29 ድረስም ሁሌም ሁለት ሰዓት ሲሆን የሥርዓተ ማህሌት ደውል ይደወልና አገልግሎት ይታደራል። ይህ በዋዜማ የሚካሄደው ማህሌት ሥርዓት 2:30 አካባቢ የሚጀምር ሲሆን ልዩ የሚያደርገው የራሱ ቀለምና ዜማ ያለው ሙሉ ሌሊቱን በወረብ ዝማሬ እየቀረበ የሚታደር መሆኑ ነው። ማህሌት ስነ ሥርዓቱ ሀገረ ስብከቱ ሊቃነ ጳጳስ አባታዊና መሪነትና በአስተዳዳሪው አስከባሪነት እንዲሁም በመሪ ጌታው በሚከተሉት ከ7 ባልበለጡ አስተናጋጆች በሥርዓት ይካሄዳል። የማህሌቱ አካሄድም ስንመለከትም አንድ ጊዜ ከ12 ያልበለጡ ጥንድ ድርብ የለበሱ አንድ ጊዜ ደግሞ ከ12 ያልበለጡ ጥቁር ካባ የለበሱ በድምሩ 24 ሰዓት ሊቃውንት ቤተክርስቲያኑ ከግራና ከቀኝ ሆነው በተራ ያሸበሽባሉ። ማህሌቱንም አንድ ላይ ሆነው ያስኬዱታል። ማህሌቱም ማዕጠንት በያዙ 4 ካህናት ከ8 ያላነሱ ዲያቆናት ወርቅ ካባ ለብሰው የወርቅ አክሊል ደፍተው የወርቅ መስቀል ይዘው መለከት እየነፉ ዙሪያውን በመዞር ማህሌቱን ያጅቡታል። የዚህ ምሳሌነቱ ክርስቶስ ዳግም ሲመጣ መላእክት መለከት እንደሚነፉ ለመግለጽ ሲሆን ለማህሌቱ ትልቅ ድባብ ይፈጥራል። የማዕጠንት ስርዓቱ ከ ከካህናቱ በሊቀ ካህናቱ ዲያቆናቱ በሊቀ ዲያቆናቱ ይመራል። ከሌሊቱ 10 ሰዓት ጀምሮ በ11ዱም ቤተ መቅደስ የቅዳሴ ስርዓት ይፈጸማል። በተለይም ያሉትን ቆራቢያን በተቀላጠፈ መልኩ ለማስተናገድ በቤተ ማርያምና በቤተ መድኃኔዓለም ሁለት ልዑክ ቅዳሴው ይከናወናል። ከ12 ሰዓት ጀምሮ ጥንድ ድርብ ካባንዲም ልብስ ተከህኖ የለበሱ ካህናት ከ11ዱ ቤተ መቅደስ ከእያንዳንዳቸው ከ12 ያላነሱ ካህናት ይህንን ያሬዳዊ ዜማ ለማጀብ ወደ ማሜ ጋራ ቤዛ ኩሉ ዓለም ስነ ስርዓት የሚካሄድበት ቦታ ይወጣሉ። ለክ አንድ ሰዓት ሲሆን ከላይና ከታች የሚሰለፉ ካህናት ቦታቸውን ይዙና እስከ 4 ሰዓት የሚፈጅ ክንውን እየተቀባበሉ ለሀገር ለወገን ለምድር ሰላም በረከት የሚጸልይ ቤዛ ኩሉ ዓለም ዮም ተወልደ ዛሬ ዓለም ቤዛ ተወለደ የተባለውን የቀለም ክንውን ያካሂዳል። እንደዚህ የበዓሉን አከባበር ቅዱስ ላሊበላ ልዩ የሚያደርገው አንዱ ይህ ቤዛ ኩሉ ዓለም የሚለው የቀለም አይነት ነው። እኛም ለወዳድ አድማጮቻችን መልካም የገና በዓል ይሁን። መጪው ጊዜም እግዚአብሔር መልካም ነገር ለኢትዮጵያ ለሀገራችን ይስጥልን። ሰላም
Oh. ጋሚ ውዳን ማቶቻችንን እንኳን ለገና ባል አደረሳችሁ ይያልን። እንግዲህ በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን። መብራቱ ምን አርስቶች ለመንካት አስበናል? ዛሬ በመግቢያው ላይ የገናን ባል በመክንያት በማድረግ ብዙ ኒራሴ ማላቃቸውን ስለ ላሊበላ ስለ ጠቅላላ አከባበሩ አንስተናል። በጣም በጣም ደስ የሚል ነው። ኢትዮጵያኖችም ባህላቸውን እንዲያውቁ ይረዳል ብዬ ነው ገምተው። ያልሰሙት እዚህ ዌብሳይት ላይ ገብተው ያ እንደገና ያዳምጣል ብዬ ተስፋ አደርጋለሁ። ከዚህ በተረፈ እንግዲህ ስቲ እስከ 6 ሰዓት ያለውን ፕሮግራማችን በተመለከተ ምን ምንድን ነው ያዘጋጀነው?
ያው በዋናነት እንግዲህ በመግቢያ እንኳን አደረሳችሁ ብለን ጀምረናል። እንግዲህ ከዚህ ቀጥለን ደግሞ በዚህ በስቶክሆልም ዙሪያ በተለይ በአርበኞች ግንቦት 7 ለዲሞክራሲ የሚደረግ አንድ የገቢ ማሰባሰቢያ እንቅስቃሴ አለና ይሄ በዋናነት እኔ ለነጻነቴ ተብሎ በሚል ርዕስ ስር ከ30 ከተሞች በላይ በአውሮፓ ደረጃ ሊደረግ የታቀደ የገቢ ማሰባሰቢያ ዝግጅት አለ። በተለይ ሀገር ውስጥ ያለውን የእንቅስቃሴ የለውጥ እንቅስቃሴ በከፍተኛ ደረጃ ለማዘጋጀት ለማገዝ በፌብሩዋሪ 11 እና 12 አመት ምንድነው ወር ጊዜ ላይ የሚካሄድ ዝግጅት አለና ያንንም በተመለከተ አጠቃላይ አጠር ያለች ውይይት ከአርበኞች ግንቦት 7 ንቅናቄ በስዊድን የስራ አመራር ክፍል ተወካይ አጠር ያለ ኢንተርቪው ኖረናል። እንግዲህ በዛ ተሸጋግረን ወደ 11 ሰዓት ሙዚቃ እንትናችን እንዳለን። ከዛ በኋላ የበረከት መጣጥፍ ይኖረናል።
የሁድ ጨውት
የሚለው የበረከት ጣፋጭ ጨዋታ ጊዜ ይኖረናል። ከዛ ተከትለን ደግሞ ከሰሞኑ ትልቅ ኢሹ የሆነው ሁኔታ አለ። በተለይ ኢትዮጵያ ውስጥ በጠቅላይ ሚኒስትር ደረጃ አስጠና ነው ብለው ያቀረቡት የመሬት ቀረምትን የሚያሳየና በተለይ በልማት ባንክና በኢትዮጵያ ንግድ ባንክ በኩል ያሉ ከፍተኛ የገንዘብ ዝርፊያዎችን በተመለከተ አጠር ያለ እኔና አንተ በውይይት መልኩ እናቀርበው። በተለይ ደግሞ ለአድማጮቻችን እንደ መረጃ ይጠቅማል ብለን ያሰብናቸውን በተለይ ደግሞ በጋምቤላ ዙሪያ ላይ ፎከስ ደሆነን አጠር ያለች ውይይትና ዲስከሽን እንትን ይሆናል። በዋናነት ግን በዓል እንደመሆኑ መጠን ብዙም ከበዓል ስሜቱ መራቁንም አልፈለግንም እና በዓሉን በተመለከተ አድማጮቻችን
ያላቸውን ልምድ ያላቸውን ምንድን ባለው ያዩትን በልጅነት ያሳለፉበትን እንዲያካፍሉን እንፈልጋለን። እንዴት ነው የሚያዩት የገናን በዓል? እኔ ማስታውሰው ልንገርህ ትዝ ይለኛል ስቲል ጭንቅላቴ ውስጥ ያለው ገናን በተመለከተ ማስታውሰው ትምህርት ቤት ይዘጋ ነበር ለስንት ጊዜ እንደሆነ አላውቅም። እና ምን ተባለን እኔ ጁኒየር ተማሪ ነበርኩ ኤሌመንተሪ ጁኒየር ሰከንደሪ ምናምን ነገር እና ገና ነው ተባለና ትምህርት ቤት ውስጥ ተነገረን። በዚህ በረፍት ጊዜ ሲኒማ ቤት ሲኒማ ምንድነው የሚባለው ሲኒማ አላስተውሶም ሲኒማ ቤት አለ አዲስ አበባ እዛ የመዳንያም ክፍለ ተማሪዎች ሆናችሁ በነጻ መግባት ትችላላችሁ ተብሎ ነበር እና ስለዚህኛል ቹቲ ሽክብየ በኔ ቤት በቃ ሲኒማ ለግባ ነው ዘንጭ ሄድኩኝ ሀገር ፍቅር የሚባል ነበር ሲኒማ ቤት ሀገር ፍቅር ነው ወደ ጊዮርጊስ ፒያሳ አካባቢ ከሲኒማ ኤምፓየር በላይ
ኢትዮጵያ ሲኒማ
አይ ሲኒማ ኢትዮጵያ አይደለም ሀገር ፍቅር ሲኒማ ቤት መሰለኝ የሚባለው አሁን ድረስ ጆን እና ዘሄጀ ልገባ ነው ነው በነፃ ነው ተወልተ የምትገቡት ተብሏል
ሀገር ፍቅር ትንሽ ወደ ራስ መኮንን
ስትጠቃ ሲኒማ ቤት ነው አይደል አዎ ኤግዛክትሊ እዛ ነው
ከብሪቲሽ ካውንስል ወረድ ብለህ
ወደ ላይ አፕሲስ እና እኔ እንግዲህ የተነገረኝን ነው ቱርፌት የተነገረንን ነው በነጻ ትገባላችሁ ብቻ እንደዋለ ዘንጣችሁ ሽክ ብላችሁ ሂዱ ተባለ ሄድኩኝ ዘሄድኩና ተሰለፍኩና ከዚህ ቱርፌት የናይዲ ካርድ አውጥቼ ምናምን ሲሏችን ጥፋ ከዚህ እና ስቲል አይረሳኝም ከዛ በኋላ ጥላቻ ነው ያደረብኝ እንደዚህ አይነት ነገሮች ሲነገሩ እምነት አጣሁኝ ይሄን አስተውሳለሁ
ያ በአለን ተከትሎ በተለይ ደግሞ ባህላዊ ትፍቲት ያላቸው እንደገና እንደ አዲስ አመት እንደ መስቀል ያሉ ባህላቶች በኢትዮጵያ ውያኖች ውስጥ ትልቅ ቦታና ስሜትን የሚፈጥሩ ናቸውና ምናልባትም እንደ አንድ ኢትዮጵያዊ በሀገር ውስጥና በዛ ባህል ስናድግ ያለን ልምድ ያለን ኤክስፒሪየንስ ካለ አድማጮቻችን ደውሎ ቢያካፍሉን መልካምኞታቸውንም ለወገን ለዘመድ እንትን ቢሉ ያው በአል እንደመሆኑ መጠን ክፍት ነው ቤቱ ይደውሉን እንችላሉ ምናልባት ስልክ ቁጥሩና መደይም ድጋሚ ብታስተሳሰሩ
08 19 10 00 08 19 10 00 መደወል መልካም ምኞታችሁን ያላችሁን ለምድ ይሄው እንደኔ አይነቱ እንደ አይነት
ከሌላ ሀገር ደሞ ለሚደውሉ
በ
046 ከዛ 8 19 10 00
46 8 19 10 00 ግን ስቲል አሁንም ድረስም ሊገባኝ ያልቻለው ትምህርት ቤት በሰልፍ ላይ ነው የተነገረን ሽክ ብላችሁ ዘነጣችሁ ሂዱ የምናነሱ ትምህርት ቤት ተማሪዎች መሆናችሁን ካርዳችሁን አሳዩ መታወቂያ ካርዳችሁን ትገባላችሁ ሀገር ፍቅር ሲኒማ ተባለ እኔ ሽክ ብዬ በእኔ አቅም ሄድኩኝ ተሰለፍኩ ስደርስ ጥፋ ከዚህ ነው ያሉኝና ለምንድን ነው እንደዚህ የሚደረገው ምል በልጭንቅላት ውስጥ ያቺ ታድራለች እና እምነት ታጣለ እኔ አሁን አንድ ነገር ሲባል እጠራጠራለሁ ኦልዌይስ እንደዚህ ነው ወይ እንዲህ ሊሆንብኝ ይችላል የሚል እና አይገባኝም ለምን እንደዚህ እንዳደረጉን ወይ ትምህርት ቤቱ ዋሽቶናል ወይ ደግሞ ሲኒማ ቤቶቹ እዚህ ሲኒማ ቤት ነገር
ወይ ትምህርት ቤታችሁ እንደ አፕሪል ዘፈል በያመስዋሉ
አፕሪል አይደለም አፕሪል ነው እንደ ወሩም
አይደለም ያው ማለት አፕሪል ዘፈል ነው ያው
እኮ በሰንት ቦታ ላይ ፉል ሞን በሰንት ቦታ የተነገረኝ የሚያናድደው ይሄ ነው ማስታውሰው ሌላ ሲኒማ ካነሳን አይቀር ነገር ነገር ያነሳውልና ሲኒማ ደዋ የሚባል ነበር አይ ዶንት ኖ ምን ስንታችሁ እንደምታውቁት ወደ ቸርችል ጎዳና መውረጃ ላይ ከማዘጋጃ ቤት ፊት ለፊት ነበር አሁን ፈርሶ ሌሎች እንትኖች ተሰርተውበታልና ሲኒማ ደዋ ነበር የሚባለውና አዛንድ ሁሴን የሚባል ነበር በጣም ጠብደል ነው እንትን ነው ይሄ ቲኬት እየቆረጠ የሚያስገባ ነው በጣም ጠብደል ነው ወፍራም ነው ትልቅ ነው ጥቁር ነው እና ያስፈራል ቲኬት እየቆረጠ ነው የሚያስገባ አሁንኛ እዚህ ሶስተኛ ሶስት ፊልም ነው መተበኛን ጊዜ 6 ሰዓት ላይ ተገባለ ፕሮፌሰር ከትምህርት ቤት ይገርበኛል አሁን አንዳንድ ፕሮፌሰር ተምኑ ሶስት ፊልም ታያለ በ6 ሰዓት ተገባልና 12 ሰዓት ላይ ጥምብዝ ብለዛ ጫቱ ሲጋራው ምን ሁሉም ያጨሳል ዘው ሁሉም ጫት ይቅማል እና ስትወጣ አንተ በቃ ባትጨስም ባትቅምም ዞሮብ ነው የምትወጣው እዛ ቤት ውስጥ አሁን እና እዛ ምን ያረጋል በ50 ሳንቲም እንድር ትገባለ ሶስተኛ ማረግ በአንድ ብር ሁለተኛ ማረግ በአንድ ብር ከ50 አንደኛ ማረግ ነው ምናምን እና ምን ያል ሁሴን በነገራችን ላይ ትዝ የሚለኝ ማረሰው አርቲስት ዶክተር ጥላሁን ገሰሰን አይው ከርዛ ቆሞ አንዳንዴ ሲያወራ ዘያው ነበር እና ሲኒማ ልንገባ በ50 ሳንቲም ልጆችን ቆርጠን ስንገባ ይመጣል ልንገባ ስንል ይመጣና ና ይላል ቀስ ብሎ ና ይላል ቲኬት ልትቆርጥ እሱ ቆርጦ ነው የሚያስገባው ቲኬት የሚሰጡ አሉ ያስከፈሉ እሱ ያንን ቲኬት ሁለት ይቆርጥና ያስገባል ሰሰልፈን ቲኬት ልንገዛ ስንል ባይኖ ያይና ይላል ስለምትፈራት ይሄዳል ትሄድና ስንት ይዘሻል ይላል አንቺ ነው ይዘሻል ያለን ተዛታል አይደል አሁን እሱ ምን ነው አንተ አንደኛ ማረግ ምናምን አስገባሃለ ነው የሚለው ያለን ገብት ገልብጠት ሰጥና ከዛ በኋላ በካርቾ ይያለ ያባራል እና አይረሳኝም እንደዚህ እንደዚህ አይነቱ ነገሮች ለምን እንደሚደረግ አይገባኝም ኤኒዌይ እንግዲህ አድማጮቻችን እስከ 6 ሰዓት ድረስ ያለውን ፕሮግራማችን እንደምትከታተሉ ባለሙሉ ተስፋ ነን በስልክ ቁጥራችን ከስዊድን 19100 ስቶክሆልም 8 ነው ከውጭ ደግሞ 468-19100 በመደወል ስለ ገና በአለም ሆነ በሚቀጥለው በካምስ ሰዓት ላይ በኋላ ላይ በመናደርገው የመሬት መቀራመጡን በተመለከተ የሀገር ጉዳይ ስለሆነ ሁላችንንም ይመለከተናልና ይሄን በተመለከተ ያላችሁን ማሳሰብ የምታውቁትን አስተያየታችሁን ጥያቄዎቻችሁን ወርውሩልን እንላለን መልካም ቆይታ እንመኝላችኋለን
እንግዲህ አህመድ ባለፈው ሳምንት ያው በፈረንጆቹ አዲስ አመት ሆኗል
አዲስ
አዎ 2017 ይወጣል ያው ፈረንጆቹን ቁጣጣሽ ሆኗል አንተማ እንግዲህ የድሮ ታሪክ ስታወራ ጥላሁን ትዝ ይብሎኛልና ጥላሁን እስቲ ስለ አውደ አመት የዘፈነው
መልካም ማሳ
ሙዚቃ እስቲ ጋብዛሃለሁ
መልካም
Jangan lupa like, share, dan subscribe. አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከፓትሪዮቲክ ግንቦት 7 የስዊድን የመልክ ደርሶናል። እኔ ለነጻነቴ ይላል። እኔ ለነጻነቴ ዓለም አቀፍ የአንድነትና የዲሞክራሲ ትግል ድጋፍ ዝግጅት 30 ከተሞች በአንድ ላይ ቅዳሜና እሁድ ፌብሩዋሪ 14ና 12 2017 ይላል። ይሄን በተመለከተ ምንድነው በማለት ጥያቄ ለተወካዮቹ አቅርበናል። ይሄን በተመለከተ ወይዘሮ መቅደስ ከኛ ጋር ትገኛለች። ሃሎ ጠና ይስጥልኝ።
ሃሎ ጠና ይስጥልኝ።
የላካችሁልንና በተለያዩ ቦታዎች የተለጠፈው እኔ ለነጻነቴ ዓለም አቀፍ የአንድነትና የዲሞክራሲ ትግል ድጋፍ ዝግጅት 30 ከተሞች በአንድ ላይ ፌብሩዋሪ ቅዳሜና እሁድ 11ና 12 ይላል። ምንድነው ይሄንን ብታስረጅን?
እሺ አመሰግናለሁ። በመጀመሪያ ደረጃ እንኳን ለደና በዓል አደረሰን።
እንኳን አብሮ አደረሰን።
አዎ ትክክል ነው። ይሄ በአሁን እየተበተነ ያለው ከ30 ከተማዎች በላይ ባሉ የድጋፍ ኮሚቴዎች ዓለም አቀፍ የአንድነትና የዲሞክራሲ ትግል ድጋፍ በሚል እኔ ለነጻነቴ በሚል ፌብሩዋሪ 11 እና 12 ተዘጋጅቷል 2017። እዚህ በስዊድን ግን በፌብሩዋሪ 11 ነው የሚሆነው በዚህ በስቶክሆልም። ይህ ማለት ምንድን ነው? የሁላችንም እንደምናውቀው በሀገር ውስጥ ያለው የህዝብ ትግል እየከፋና መስዋዕትነት እያስከፈለ እንደሚገኝ ሁላችንም እንገነዘባለን። ሆኖም እኛ እዚህ በውጭ የምንገኝ ኢትዮጵያኖች የህዝብ ትግል አካል እንደመሆናችን መጠን ይህንን ትግል ለመደገፍ ዋና ዋናው ስራችን በገንዘብ ደገፍ ነው የሚጠበቅብን። እና አሁን ባለው ሁኔታ የአርበኞች ግንቦት 7 በሀገር ውስጥ የሚያደርገውን የትግል አጋር እና የህዝቡን ትግል በማስተባበር እና በመምራት የሚቻለውን ጥረት ያደርጋል። እና ይህንንም ጥረት እኛ ደግሞ ድጋፍ ማድረግ ስለሚጠበቅብን እኔ ለነጻነቴ በሚል በተለያዩ ከተሞች ካምፔን ጀምሯል። እና ያው እንደምታውቁት እዚህ ስቶክሆልምም እስከዛሬ እንደምናደርገው ዛሬም በፌብሩዋሪ 11 ለማድረግ እየተዘጋጀ ነው። እና ዋናው አላማ ትግሉን በገንዘብ ለመደገፍ እና የስለ ትግሉ ሁኔታ ያለበትን ሁኔታ ደግሞ ለህብረተሰቡ ማሳወቅ ያካትታል። በአጠቃላይ ይሄን ይመስላል።
ለህብረተሰቡ ስለ አሁን መጨረሻ ላይ ስትናገሪ እንደሰማሁት ትግሉ ያለበትን ሁኔታ ለገንዘብ ከማሰባሰብ በተጨማሪ ትግሉ ያለበትን ሁኔታ ለህብረተሰቡ ለማሳወቅ ይላል። እስከዛ መጠበቅ አለብን ወይስ የኢትዮጵያ ድምጽ ሬዲዮ ለምሳሌ አሁን መጠየቅ ይችላል? በምን ሁኔታ ላይ ነው ያለው ትግሉ? የግንቦት 7 ትግል ይቅርታ፣ የአርበኞች ግንቦት 7 በልተ ብያለሁ፣ ይቅርታ።
የትግሉ ያለበትን ሁኔታ ምን ደረጃ ላይ እንዳለ ለማወቅ እዛው በቦታ ተገኝቶ ለዚህ መልስ የሚሰጡ የድርጅቱ አመራሮች ሊኖሩ ስለሚችሉ እዛ ላይ ነው መልስ ማግኘት የሚቻለው። በአጠቃላይ ይሄንን አሁን ያለበትን ሁኔታ ለማወቅ እና እስከዛው እዛ መጠበቁ ነው የሚሻለው
ማለት በዛ
ዋናውም ዝግጅቱም ይሄ ነው።
ይሄ ማለት በዛ ቀን ከቦታው ተገኝተው ወይም በቀጥታ ከቦታው ወይም ደግሞ ቦታው የነበሩ መግለጫ ይሰጣሉ ማለት ነው?
ለህብረተሰቡ የትግሉን ሁኔታ ማሳወቅና ያለውን ጥያቄዎችና መልስም ለመስጠት የሚቻልበት ሁኔታ አጋጣሚ አለ።
ኦኬ። እንደው በደፈናው ግን የአርበኞች ግንቦት ሰባት ንቅናቄ ምን ይመስላል? በደፈናው
የአርበኞች ግንቦት ሰባት ንቅናቄ በአሁን ሰዓት እንደምታውቁት ከሌሎችም ድርጅቶች ጋር አብሮ በመስራት አገር ውስጥ ያለውን ትግል በመደገፍ በተለያዩ ሁኔታ ተገልጿል። ጥሩ እንቅስቃሴ እያደረገ ነው። ከህብረተሰቡም ጋር ድጋፍ ለማግኘት የሚያደርገውን የማንኛውንም አይነት ህዝባዊ ስብሰባ በማድረግ ትግሉን እየረዳ ነው። በሀገር ውስጥ ያለውን የህዝባዊ እንቅስቃሴ
አገር ቤት ምን ያህል ታዋቂነት ተሰሚነት ታዋቂነት አለው ድርጅቱ አርበኞች ግንቦት ሰባት?
ተሰሚነትም ታዋቂነትም አለው። ምንም ጥያቄና መልስ የለውም። እንደምንሰማውም እንደምናየውም በሚዲያም ሆነ ራሱ ወያኔ ከሚፈራቸውና ከሚያውቃቸው ድርጅቶች አንዱ አርበኞች ግንቦት ሰባት ነው። በአሁን ሰዓት ተጠናክሮ ተደራጅቶ የትጥቅ ትግሉን በህብረተሰብ ከታጋይ ህዝብ ጋር በመሆን የሚሰራው ምንም ጥያቄና መልስ የለውም። ታዋቂነት አለው፣ እየሰራም ነው። ዋናው ተግባር ነው። አንድ ድርጅት መኖሩን የሚያሳውቀው ደግሞ ተግባሩ ነው።
በውጭ ያላችሁ ዲያስፖራው ጋር ያላችሁ ከህዝቡ ጋር ያላችሁ ግንኙነት ምን ይመስላል? በብዙ ሀገሮች አላችሁ? በስንት ሀገሮች አለ ንቅናቄው፣ ድጋፍ ኮሚቴ ወዘተ?
በውጭ ያለው የአርበኞች ግንቦት ሰባት ድጋፍ ኮሚቴ በተቻለው መጠን በተለያየ መንገድ ከሌሎችም ጋር አብሮ ይሰራል። ብዙ ከተሞች አሉ። አሁን ግን ካምፔኑ ከ30 ከተሞች በላይ በሆኑ ዓለም አቀፍ ድጋፍ ኮሚቴዎች ነው የሚካሄደው እና በርካታ ቦታዎች አሉ። በመላው ክፍለ ዓለም ውስጥ አለን በተለያየ መንገድ።
የትኞቹን ኮንቲኔንቶች ያጠቃልላል እነዚህ 30 ከተማዎች? አውሮፓ ብቻ ነው ወይስ አሜሪካ?
አውሮፓ፣ አሜሪካ እና አፍሪካ ያጠቃልላል። እንዲሁም በዚህ በዓለም አገሮች አካባቢም ይገኛል።
በአውስትራሊያ ንቅናቄ ያላችሁ ሲባል ሰማ ነበር። እንዴት ነው የሱ ጉዳይ?
ኤግዛክት እንዲህ ነው ባልልም አለ ብዬ ገምታለሁ።
እስቲ ባጭሩ በዚህ በ11 ላይ ያልሽኝ መሰለኝ ስቶክሆልም የሚደረገው ምን አይነት ነው? ከዚህ ከማብራሪያው በተጨማሪ ምን አይነት ዝግጅት ነው ያዘጋጃችሁት? ምን ህዝቡን ስጠሩ ምን አይነት ዝግጅት ነው ተሰብስቦ?
እንግዲህ አሁን ያለንበት ያው ገና ጃንዋሪ ነው። እስከ ፌብሩዋሪ 11 ድረስ የተለያዩ ጊዜያቶች እንደዚሁ በሬዲዮም በተለያየ መንገድ ኢንፎርሜሽኑ ይወጣል። በርከት ያሉ ፕሮግራሞችን ያካትታል። ዋናው ግን ያው ቀደም እንዳልኩት ለትግሉ ድጋፍ ለማሰባሰብ እና ያለበትን የትግሉን ሁኔታ ለህብረተሰቡ ማሳወቅ እና ድጋፍ እንዲያገኝ እንዲሁም ደግሞ ድርጅቱን ለመቀላቀል ለሚፈልጉ ሰዎች አስፈላጊውን ኢንፎርሜሽን የመስጠት እና ትግሉን እንዲቀላቀሉ ነው ዋናው ካሉት ፕሮግራሞች ውስጥ።
ምስቴሬ ነው ባለ ጓደኛዬ ጥያቄ አለው።
ያው ምናልባትም ባሳለፍነው ወር ኖቬምበር ውስጥ ላይ እዚህ ስቶክሆልም ውስጥ አጠቃላይ ጥምረቱን በተመለከተ የአርበኞች ግንቦት ሰባት ንቅናቄ መሪ የሆኑት ፕሮፌሰር ብርሃኑ ነጋም ተገኝተው ትልቅ የውይይት ዝግጅት ነበረና በዛ በኩልም በተወሰነ መልኩ የገቢ ፕሮግራም ለማድረግ ተሞክሮ ነበረና በጊዜ እጥረት ምክንያት የተወሰነ ርቀት መኬድ ያልተቻለበት ሁኔታ ነበረና ከዛ በመነሳት የነበረው የህዝብ ስሜት አለና ከዛ በመነሳት አሁን ላይ ፌብሩዋሪ 11 ላይ ሊደረግ የታሰበው ገቢ ፕሮግራም አዘጋጅ ኮሚቴው ምን ኤክስፔክት ያደርጋል ከማህበረሰቡስ የሚለው ጥያቄ
ትክክል ነው። ባለፈው ኖቬምበር 26 እዚህ የንቅናቄው መሪ በተገኙበትና እንዲሁም ከሌሎች ድርጅቶች አብረው ከሚሰሩት ጋር ከኦኤድኤፍ እና ከአፋር ድርጅት ጋር እዚህ ሰፋ ያለው ውይይትና ለድርጅቱ ለትግሉ በአጠቃላይ የሚያስፈልግ እርዳታ ማሰባሰቡ ተደርጓል። በጣም ትልቅና ሰፊ እንዲሁም ከዚህ በፊት ካላየንም እንደ ረጅም ጊዜ በኋላ ነው እንደዚህ አይነት ከስብስብ ያየንበትና ስኬታማ የነበረ ነው። እርግጥ ትንሽ ሰዓት ችግር ነበረብን። ሆኖም የተፈለገውን ያህል ድጋፍ ለማግኘት ተችሏል ብዬ ለማለት ይችላል። ጥሩ ትልቅ እና ብዙ ሰው መጥቶ ያለውን ጥያቄ ለመጠየቅ የተቻለበት ሁኔታ ነበረና አሁንም የዚህ የፌብሩዋሪ እንደዚሁ ይሆናል ብለን እናስባለን። በአሁን ጊዜ እንደምናየው የህብረተሰቡ ተነሳሽነት አለው። የኢትዮጵያ ፖለቲካ እንደምታውቁት ውጣ ውረዱ ከባድ ነው፣ ቀላል አይደለም። ዋናው ግን ትግሉ ወያኔን የማስወገድ እስከሆነ ድረስ በዚህ ላይ መረባረብ የእያንዳንዱ የኢትዮጵያዊ ዜግነት ኃላፊነት እስከሆነ ድረስ ይህንን ለማሳካት ነው ትግሉ ዋናውም የዚህ ዓላማ።
ባለፈው አሁን መብራቱ እንዳነሳው አንቺም እንደመለሽው ብዙ ህዝብ ተገኝቶ ነበር ታይቶ በማይታወቅ ሁኔታ። አንቺም ስትናገሪ አሁን እንደሰማሁት አመርቂ ነበር የገንዘብ ማሰባሰብ ውስጥ የሰማው መሰለኝ ባልሳሳት። ከስብሰባው በኋላ ምንም ስለሱ ነገር የተሰማ የለም። ምንድን ነው ምክንያቱ?
ማለት ምን ያህል ገንዘብ እንዳሰባሰበ? ብዙ ጊዜ እንደዚህ አይነት ኢንፎርሜሽን
አይወጣም፣
ወደ ህብረተሰቡ አይወጣም እንደምታውቁት ይሄ ንቅናቄ እና
ግን ይቅርታ፣ እዚህ ላይ ኖርዌይ በተደረገው የግንቦት ሰባት ስብሰባ ላይ በግልጽ ሲነገር ነበር 800,000 ምንድን ነው የኖርዌይ
ክራውን
ነው በጠቅላላ በአጠቃላይ የገባው ሲነገር ነበር።
ምናልባትም ሀሳብ ለመስጠት እዚህ ጋር በአጠቃላይ ገቢ ፕሮግራም አላማው ስለነበረው አዲስ ጥምረት እንትን ለማድረግ ነው የነበረው በተረዳሁት መልኩና የገቢ በዋና አላማው የገቢ ዝግጅት ማድረግ ስላለ አልነበረምና በድጋፍ ደረጃ የነበሩ እቅዶች ነበሩ። አይ ቲንክ ቅድምም እንደተባለው የጊዜ እጥረትን ተከትሎ ጨረታም ታስቦ ነበር። አንድ ከኖሮ የመጣ
አይቻለሁ። እንደውም ብዙ ሰዎች ሰዓት እጥረት ሲቋረጥ እኛ እኮ ገንዘብ ልንረዳ ተዘጋጅተን ነበር ያሉ ሰዎች ነበሩ የእርዳታውን በተመለከተ እና ይሄንን ነገር አሁንም አመርቂ ይሆናል ብላችሁ ትገምታላችሁ? የአሁኑ የገንዘብ ማሰባሰብ ይሄ በግልጽ የተቀመጠ ነው፣ የእርዳታ ነው። ያለፈው እንኳን ከድርጅቱ መሪዎች ጋር ለመገናኘት ነው። እንዳጋጣሚ ሆኖ ያው ህዝቡ ፍላጎት ስለነበረው እርዳታ ተደረገ። የአሁኑን እንዴት ነው የምጠብቁት? ህዝቡ ለዚህ ብሎ ነው የሚመጣው?
በመጀመሪያ ባለፈው ስላጋጠመን የሰዓት ማነስ እና ፕሮግራሙን በአጠቃላይ ለመጨረስ ባለመቻላችን ይቅርታ እንጠይቃለን። በዚህ አጋጣሚ በአሁኑ ጊዜ በፌብሩዋሪ 10 ሄሎ። እሺ በአሁኑ ግን በዚህ በፌብሩዋሪ 11 የምናደርገው ስኬታማ እንደሚሆን አንጠራጠርም። ለዚህም ነው ቀደም ብለን ወጠን ህዝቡ ኢንፎርሜሽኑ ደርሶ በጊዜ ፕሮግራም እንዲይዝልን ለማድረግ ነው። ቦታና ቦታውን እንዳወቅን በሰፊው እንወጣለን። ዋናው አሁን ቀኑን አውቆ ሰው ከስራም ሆነ ከተመሳሰሉት ሁኔታ ፕሮግራም ይዞልን በዚህ ቀን ለትግሉ የሚያስፈልገውን ድጋፍ እንዲያደርግ ነው በዚህ አጋጣሚ ልናስተላልፍ የምንወደው።
መቅደስ፣ ከመለያየታችን በፊት አጭር ጥያቄና አጭር መልስ ከመብራቱ። መብራቱ፣
ምናልባትም ያው ጥያቄም ሳይሆን በዋናነት ቀንና ቦታን በተመለከተ አጠቃላይ ዝርዝር መረጃዎችን በቀጣይነት ያው ሀሳባችሁን በዚህኛ ሬዲዮ በኩልም እንደሚያስተላልፉልን ለመጠየቅ ነው ወይም ለመግለጽ ነው። እንግዲህ እኛም ኤክስፔክት እናደርጋለን ውጤታማ ዝግጅት እንደሚሆንላችሁ።
መቅደስ፣ መልካም ዝግጅት እንደሚሆንና የተሳካ እንደሚሆንላችሁ ባለሙሉ ተስፋ ነን። በድጋሚ መልካም እድል እንመኛለን። ጤና ይስጥልን።
ጤና ይስጥልኝ። ጤና ይስጥልኝ።
አድማጮቻችን ከዚህ ቀጥሎ የዜና አወጃችን 11 ሰዓት ደርሷል። የዜና አወጃችን ይቀጥላል። ዜና ዝርዝሩ ግሩም ጌታ።
እንደምን አረፈዳችሁ። ከኢትዮጵያ ድምጽ ሬዲዮ የሰዓት ምንቷ ቤት ዜናዎች ቀጥሎ ይሰማሉ። ከረፋዱ 11 ሰዓት ሆኗል። በቤንሻንጉል ጉሙዝ በታጣቂዎችና በመከላከያ ሰራዊት አባላት መካከል የተካሄደው ውጊያ ተከትሎ በርካታ ሰዎች መታሰራቸው ተዘገበ። በቤንሻንጉል ጉሙዝ ክልል ሰሞኑን በአካባቢው ተቃዋሚ ታጣቂዎችና በመከላከያ ሰራዊት አባላት መካከል የተካሄደው ውጊያ ተከትሎ በአሶሳ 12 ሰዎች መታሰራቸው ተነግሯል። የቤንሻንጉል ጉሙዝ የሰብአዊ መብቶች ተሟጋች አቶ ሀሊድ ናስር እንደገለጹት የታሰሩት ሰዎች ሰላማዊ አካባቢ ነዋሪዎች ናቸው። የቤንሻንጉል ህዝብ ነጻነት ንቅናቄ በሄነንና በህወሓት ኢህአዴግ መንግስት መከላከያ ሐሙስና አርብ በተካሄደው ውጊያ 8 የአገዛዙ ወታደሮች መገደላቸው ተናግረዋል። ከንቅናቄው በኩል አንድ ሰው እንደተሰዋ ተዘግቧል። በኢትዮጵያ የተቀሰቀሰውን ህዝባዊ ተቃውሞ ተከትሎ በተለያዩ አቅጣጫዎች የታጠቁ አማጽያን በህወሓት ኢህአዴግ የሚመራው የመንግስትን የተፋለመው መሆናቸው ሲታወቅ በሀገሪቱ ለነጻነት ከሚፋለሙ አማጽያን መካከል የቤንሻንጉል ህዝብ ነጻነት ንቅናቄ አንዱ ነው። ይህ ቡድን በቤንሻንጉል ጉሙዝ ክልል ሸርቀሎ አካባቢ በከፈተው አዲስ ጥቃት በመከላከያ ሰራዊት አባላትና በክልሉ ልዩ ኃይሎች ላይ ጉዳት ማድረሱን እየገለጸ ይገኛል። የድርጅቱ ኃላፊ አብዱላሂ አልሃዲን ሰሞኑን እንዳስታወቁት ንቅናቄያቸው የመንግስት ኃይሎች ላይ ባደረሰው ጥቃት ከ51 በላይ የመከላከያ ሰራዊት አባላት ተገለዋል። በርካታ ሰላማዊ ሰዎችም በውጊያ ሳቢያ መገደላቸው ሲነገር ይህን ግጭት ተከትሎ በክልሉ የተለያዩ አካባቢዎች በርካታ ሰዎች ታስረው አሶሳ መወሰዳቸውን የቤንሻንጉል ጉሙዝ ሰብአዊ መብቶች ተሟጋች አቶ ሀሊድ ናስር ገልጸዋል። በአዲስ አበባ ቤታቸው ይፈርስባቸዋል የተባሉት ነዋሪዎች ለመስተዳድሩ ማስጠንቀቂያ ሰጡ። የአዲስ አበባ መስተዳድር በአስር ሺዎች የሚቆጠሩ በወረዳ 9፣ 10፣ 11፣ 12 እና 13 የሚገኙ ቤቶችን ለማፍረስ ማስታወቂያ ካወጣ በኋላ በወረዳ 10 እሁድ ህዝቡ ለስብሰባ የተጠራ ሲሆን በከፍተኛ የቁጣ ስሜት ውስጥ የነበረው ህዝብ እኛ የእናንተን ውሸት መስማት ሰልችቶኛል፣ በቃቸውን፣ ቤታችን አታፈርሱትም፣ ደጃፋችን ላይ እንሞታለን፣ ሂዱልን በማለት ስብሰባው እንዲበተን አድርጓል። ህዝቡም መስተዳድሩ እንዲህ አይነት እርምጃ ከመውሰዱ በፊት ቆም ብሎ እንዲያስብ ማስጠንቀቁ ተዘግቧል። ገዢው ፓርቲ የአቶ ዲንቃ ያደሳን ንብረት ማገዱ ተሰምቷል። በኦሮሚያ የሚካሄደውን ተቃውሞ ይደግፋሉ እንዲሁም ለአባገዳዎች ግብር እና ግብዣ ያደርገዋል የተባሉት በአሁኑ ሰዓት በውጭ በስደት የሚገኙት አቶ ዲንቃ ያደሳ ሪፍት ቫሊ ዩኒቨርሲቲ ኮሌጃቸውን ጨምሮ ሶደሬ አካባቢ የሚገኘው መዝናኛ ክበባቸውን እንደታገደባቸው ተዘግቧል። ሶደሬ አካባቢ ያለው መዝናኛ 76 ሚሊዮን ብር የታክስ ዕዳ አለበት በሚል ሰበብ እንዲዘጋ መደረጉንም ምንጮች ገልጸዋል። ሪፍት ቫሊ የዛሬ 17 ዓመት በ1.3 ሚሊዮን ብር ካፒታል በአምስት ባለሀብቶች የተቋቋመ ሲሆን በኦሮሚያ ከተካሄደው ህዝባዊ ንቅናቄ ጋር በተያያዘ በርካታ ባለሀብቶች ማዕከላዊ ታስረው እንደሚገኙ ይታወቃል። በሁለት ጋዜጠኞችና በ18 ተከሳሾች ላይ ከስድስት ወር እስከ አምስት ዓመት የሚደርስ የእስር ቅጣት ባለፈው ማክሰኞ ተላለፈ። በቅርቡ የጥፋተኝነት ውሳኔ የተላለፈባቸው ሁለት ጋዜጠኞችና 18 ተከሳሾች ከስድስት ወር እስከ አምስት ዓመት የሚደርስ የእስር ቅጣት ባለፈው ማክሰኞ ተላልፎባቸዋል። ማክሰኞ የፍርድ ውሳኔውን ያስተላለፉ ፍርድ ቤቱ በከድር መሐመድ የሱፍ የክስ መዝገብ ጥፋተኛ በተባሉ 19 ተከሳሾች ላይ የአምስት ዓመት ከስድስት ወር የእስር ቅጣት ፍርድ መስጠቱ ታውቋል። በዚሁ ክስ መዝገብ ውስጥ የሚገኘው ጋዜጠኛ ዳርሴ ማሶሪ ካለበት የሳንባ በሽታ ምክንያት በአራት ዓመት ከአምስት ወር እስራት እንዲቀጣ መወሰኑን ከአገር ቤት የተገኘ መረጃ ያመለክታል። የፌዴራሉ ከፍተኛ ፍርድ ቤት ማክሰኞ የፍርድ ውሳኔውን በጽሁፉ ባሰማ ጊዜ ተከሳሾች ድምጻችን ይሰማ ሲሉ ድምጻቸውን ከፍ አድርገው በችሎት ማሰማታቸውም አዲስ ስታንዳርድ ጋዜጣ ዘግቧል። የፍርድ ውሳኔውን ለመስማት በፍርድ ቤቱ ቅጥር ግቢ በርካታ ሰዎች ተገኝተው የነበረ ሲሆን የመንግስት ጸጥታ ኃይሎች የተሰበሰቡ ሰዎችን እንደበተኑም ለመረዳት ተችሏል። የተከሳሾቹ ጠበቃ የሆኑት አቶ ሙስጠፋ ሱሌማን በበኩላቸው የተላለፈው ፍርድ ተገቢ ያለመሆኑን በመግለጽ ደንበኞቻቸውን ህግ በሚፈቅድላቸው መሰረት ሀሳባቸውን በነጻነት ለመግለጽ ባደረጉት ጥረት ለእስር መዳረጋቸውን ለጋዜጠኞች ገልጸዋል። የፍርድ ውሳኔ ከተላለፈባቸው መካከል አራት ተከሳሾች በቅርቡ በቂሊንጦ እስር ቤት ደርሶ በነበረ የእሳት አደጋ ተሳታፊ ናቸው ተብለው እንደ ተፈረጁ ለማወቅ ተችሏል። አንድ የባህር ዳር ነዋሪ በኮማንድ ፖስቱ አባላት በመኖሪያ ቤቱ መገደሉ ተሰማ። በባህር ዳር ከተማ ነዋሪ የሆነው እስማኤል አህመድ የተባለ ኢትዮጵያዊ በወታደራዊ ዕዝ ወይም በኮማንድ ፖስቱ አባላት በመኖሪያ ቤቱ ደጃፍ ተገሏል። ከአራት ህጻናት ልጆቹና ከባለቤቱ ነጥለው ከመኖሪያ ቤቱ ካወጡት በኋላ ደጃፍ ላይ ገለውት መሄዳቸውን የአካባቢ ምንጮች በተለይ ለኢሳት ገልጸዋል። መታወቂያ ሳይተው በመግባት ግድያውን የፈጸሙት የኮማንድ ፖስቱ አባላት በቁጥር አራት መሆናቸውም ተዘግቧል። ኢስማኤል አህመት የተባለውና ነዋሪነቱ በባህር ዳር ከተማ ነዋሪ የሆነው የ38 ዓመት ጎልማሳ በኮማንድ ፖስቱ ታጣቂዎች የተገደለው ሰኞ ምሽት 3 ሰዓት ላይ መሆኑን ተመልክቷል። ታጣቂዎቹ 38 ዓመቱን ነጋዴና የልጆች አባት መኖሪያ ቤት ገብተው ለምን እንደገደሉ የተገለጸ ነገር የለም። ግድያውን ፈጽመው ተመልሰው መሄዳቸውም ተዘግቧል። መታወቂያ ሳይጠቡ መግባት እስማኤል አህመድን ህጻናቱን ልጆቹ ፊት በካቴና ካሰሩ በኋላ ይዘውት የመጡት የኮማንድ ፖስቱ አባላት በደጃፉ ላይ ገለውት ሄደዋል። የአባቱን የዘይት ፋብሪካ የሚቆጣጠረው እስማኤል አህመድ በኮማንድ ፖስቱ ለምን እርምጃ እንደተወሰደበት የታወቀ ነገር የለም። የአራት ህጻናት ልጆች አባት የሆነው እስማኤል አህመድ የቀብር ስነ ስርዓት ባለፈው ማክሰኞ ታህሳስ 25 ቀን 2009 ዓ.ም ድባንቄ በሚገኘው የሙስሊሞች መካነ መቃብር ተፈጽሟል። በተያያዘ ዜና በባህር ዳር ግራንድ ሆቴል የቦምብ ጥቃት መፈጸሙ ተዘገበ። ባለፈው ሮብ ማምሻውን በባህር ዳር ግራንድ ሆቴል የቦምብ ፍንዳታ መድረሱን የዓይን እማኞች እና ምስክሮች ገልጸዋል። የዘገባ እስከተጠናቀረበት ጊዜ ድረስ በጥቃቱ ስለደረሰው ጉዳት ዝርዝር መረጃ አልተገለጸም። በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት አካባቢ በባህር ዳር ግራንድ ሆቴል ላይ ጥቃቱን ስለደረሱ ወገኖች ማንነትም የታወቀ ነገር የለም። ጥቃቱን የፈጸሙት ወገኖች ለምን ዓላማ እንደፈጸሙትም ግልጽ አልሆነም። ሆኖም አዲሱን የፈረንጆች ዓመት በማስመልከት ባለፈው ሳምንት እሁድ ይካሄዳል ተብሏል የሙዚቃ ዝግጅት ለመቃወም በባህር ዳር ከተማ ወረቀት መበተኑን ለማስታወስ ተችሏል። እናቶች ስለዚህ ትውልድ እንዳያለቅሱ እንዳያዝኑ እንዳይራገሙ እናድርግ በሚል ርዕስ ባለፈው ሳምንት የተበተነው የተቃውሞ ወረቀት ወንድሞቻችንና እህቶቻችን ደም ሳይደርቅ የሚደረገውን የሙዚቃ ዝግጅት እንቃወም የሚል ይዘት እንደነበረው ለመረዳት ተችሏል። ሆኖም ይህን ተቃውሞ የሚመሩት ወገኖች ከዚህ ጥቃት ጋር ግንኙነት ይኖራቸው አይኖራቸው ለማወቅ አልተቻለም። በመጨረሻም ወረሽ ወገኔ የአማራ ድርጅት በስዊድን ትናንት በስቶኮልም የመዝናኛና የገቢ ማሰባሰቢያ ፕሮግራም አካሄደ። ትናንት የልደት በዓል ጋር በማያያዝ ባደረገው የመዝናኛ ውሎና ምሽት ገንዘብ የሰበሰቡ ሲሆን ገንዘቡም ለድርጅቱ ሳይሆን በቀጥታ በሜዳ እየተፋለሙ ላሉ እና ቤተሰቦቻቸው እንደሚውል ተገልጿል። በተያያዘም በቀጣይ በአማራ ህዝብ ትግል ዙሪያ ስላለ ሁኔታ ውይይት መደረጉም ሲገለጽ በዝግጅቱም ላይ በቀጣይ ሌሎችም ስራዎች ሊሰሩ እንደሚችሉ ተጠቁሟል። የሰዓቱ ዜና በዚሁ ተጠናቋል። መልካም ቆይታ።
የገና በዓል ይሁንላችሁ ይላል ሞረሽ ወገኔ ስዊድን። የገናን በዓል ከወገኖቹ ጋር ባንድነትና በቤተሰብነት በትናንትናው ዕለት በደስታ አስተላልፏል። በስቶኮልምና አካባቢው ለምትኖሩ ኢትዮጵያውያን በሙሉ መልካም የገና በዓል እንዲሆንላችሁ ሞረሽ ወገኔ ስዊድን ከልብ ምኞቱን ይገልጻል። አልማጦቻችን ከዚህ ቀደም ብሎ በዜናው ፕሮግራማችን ላይ የህፃን ድምጽ የህፃን ልጅ ድምጽ በተደጋጋሚ ሲሰማ አድማጮች እየደወሉ ጠይቀው ነበር። ይሄን በተመለከተ እለቱ የኢየሱስ ክርስቶስ የልደት ቀን ነው በኢትዮጵያኖች የኢትዮጵያ ኦርቶዶክሶች አመለካከት። ኢየሱስ ክርስቶስ ደግሞ ምንድነው የሚለው? ህፃናትን አትንኳቸው ወደኔ ምጡ ነው የሚለው አይደለም? የኢትዮጵያ ድምጽ ሬዲዮ ደግሞ ለህፃናት ያለውን ፍቅርና ክብር በዚህ አጋጣሚ እየገለጸ ስቱዲዮ ውስጥም ሆነ በሌላ ቦታ ህፃናት በእኛ ስራ መካከል እንዳጋጣሚ ሲገቡ በደስታ ነው የምንቀበለው። ይሄንንም እንደ እንትን ለመግለጽ እንፈልጋለን። ለህፃናት የኢትዮጵያ ድምጽ ሬዲዮ ያለውን አክብሮት በዚህ አጋጣሚ ይገልጻል። እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። ከዚህ በመቀጠል ደግሞ መብራቱ ምንድነው ምናለው?
ያው የበረከት የውድ የውድ ጨዋታ
የውድ ጨውት
ከዚህ ቀጥሎ ያው የሱን ታድመጠን ደግሞ ተመልሰን እንመጣና ያው ወደ ውይይታችን ገባለን ማለት ነው። መልካም ቆይታ።
ጥልን የሁድ ጨዋታ አድማጮች እንኳን ለብራን ልደቱ በሰላም አደረሳችሁ ይያልን። እነሆ የሁድ ጨዋታ ፕሮግራማችን ጀምረናል። ለዛሬ ዘንላችሁ ቀረብነው የመጨረሻው ምሳይት ሲኖን ለተመስገን ደሳለኝ የመጨረሻ ፍርድ ላይ የቀረበውን ይሆናል። ከበውቀት ስዩም መጽሐፍ ከአሜን ባሻገር የተወሰደ ሲሆን ስለ ተመስገን ደሳለኝ መጨረሻ የፍርድ ሂደት በመጠኑ ስዕል ይሰጣልና ለዛሬ መርጠነዋል። ከፕሮግራማችን ጋር አብራችሁን ሁኑ። የመጨረሻው ምሳ። ዳኛው ወደ ችሎቱ አዳራሽ ሲገቡ ሁላችንም ከመቀመጫችን ድግ ብለን ተቀበልናቸው። ረጅም ጠይም ቀጭን ባለገብስና ጽጉር ሽማግሌ ናቸው። እንድንቀመጥ ልከሰጡንና መነጽራቸውን ከሰግባቸው መዘዝ ከፊት ለፊታቸው እንኳን ተነቦ ተቃጥሎ የማያልቅ ይመስል የወረቀት ነዶ ተከምሮ ይታየኛል። እንግዲህ በዛ ነዶ ውስጥ የጋዜጠኛ ተመስገን ደሳለኝ ዕጣ ፈንታ ተሸሽጓል። ከዳኛው ትይዩ ጉብ ብሎ የሚታየው ግዙፍ ጠረጴዛ አደገፍ ብሎ ቆሞ ነበር። ፊቱ ላይ የተሳለው ደንታ ቢስነት ከፈራጁ ፊት መቆሙ እንድጠራጠር አደረገኝ። እንዲህ አይነት ፍርሃት አልባ ፊት ከስንት አንድ የሚገኝ ብርቅ ነገር ነው። ለመሆኑ የጀግና ሥራ መስራት ቀርቶ ጀግናን የማድነቅ ባህላችን እንኳን ጥሎን እየጠፋ መሆኑን ልብ ብለነዋል? ተመስገን አንድ ልብ ሙሉ መጣጥፍ ጽፎ ባተመ ቁጥር አይ ከጀርባው ቆሞ አበጀ የሚለው ሰው ቢኖር ነው እንጂ እንዲያው ከመሬት ተነስቶ እንዲያደፍርም ነበር እያሉ ከሚያሙት ሰዎች መኖራቸውን ሲያውቁ ነበር። እንዲያውም ከፈራጆቹ ባልተናነሰ ከነጻ ፕሬስ ጋዜጠኞች በኩል ከመቀኝነት የመነጨ የብዕር ዱላ ሲወርድበት እንደኖረ ከብዙዎቻችን የተሰወረ አይደለም። ወዝ ብዘው ጣሉት እንደዝሆን ያወደቀላቸው ይበሉት እንደሆን የሚለው የጥንት አልቃሽን ጉርጉሮት ሲለኛል። ከተቀመጥኩበት ወደ ግራ አገልመት ብዬ ታዳሚን እንቅስቃሴ ባይነቁራኝ የሚከታተሉ ፖሊሶችን አይቼ ስመለስ ዳኛው የክስ ጽሑፉን ሲያነቡ አገኘኋቸው። አረቦችንና አርፍተ ነገሮችን እየገደፉና እያረሙ አንበብ ተጠምደዋል። የፍርዱን ጽሑፍ በደንብ ያጠኑት አይመስልም። አንዱ ደገጾች አድምጬ ሰለቸኝና በተባለው ነገር ስላላሳመነኝ አይኔን ወደ ጣሪያው ሰቀልኩ። ኮርኒሱ ላይ በርጥበትና በድፍ ተስሎ ከኮሎምቦስ በፊት የነበረውን የዓለም ካርታ የምስል ይታየኛል። እሱም ስለሰለቸኝ በቅፌ ላይ ያስቀመጥኩትን ሰሞኑን ለገበያ የበቃውን የፕሮፌሰር ጌታቸው ኃይሌን ባህረ ሐሳብ የተባለ መጽሐፍ በዘፈቀደ ገልጬ ማየት ጀመሩ። እስካሁን ሲያነቡት የነበረው የጽሑፍ ዓላማ የተመስገንን ሕገ ወጥነት በምክንያትና በሕግ አግባብ ለማሳመን መሆኑን ስገምት ገረመኝ። የዘመን የፖለቲካ ተሰጥኦ አልባ ተዋናዮች የሚጨማለቁበት አሰልቺ ተውኔት መሆኑን እስካሁን እንዴት ሳይገለጥልኝ ቀረ? የዘመኔ ማለት ያለ ምክንያት አይደለም። አባቶቻችን በስልጣናቸው ለሚመጣ ወንድም አይመሬ ነበሩ። ሌላው ቢቀር እውነተኛ መሆናቸው አያጠያይቅም። በንጉሥ ላይ ማመጽ ክልክል ነው የሚል ሕግ ያወጣሉ። ሲወርድ ከመጣው እምነት ማፈንገጥ ወንጀል ነው ብለው ይደነግጋሉ። ይህን ሲጥስ የተገኘውን ሽፍታና መናፍቅ ወደ ሆኒ ባስሲልም ወደ መስቀያ ምሰሶ ይገፈትራሉ። በዘመናችን በጽሑፍ የሰፈረ መንግሥትን የመተቸት መብት የሚያረጋግጥ ሕግ አለን። ያም ሆኖ ይህንን ሕግ ተማምኖ የሚዘፍሰው ወደ ወህኒ ሲወረወር እናያለን። ወህኒ ቤትን ያስተዳድር እንቆቅልሾችን ሁሉ መፍትሄ አድርጎ መውሰድ ከነጻድቁ ዮሐንስ የወረስነው ባህል ቢሆንም በሕግ ስም ማታለል የዘመናችን ጭማሪ ይመስለኛል። ሕገ መንግሥታችን ለአክሱም ሐውልት ነው። ለአክሱም ሐውልት ከሩቅ ስታየው በር አለ። ቀረብ ብለህ ስትመለከተው ግን የበር ስዕል እንጂ በር አይገኝበት። ተሜ ይህንን ተውኔታዊ ፍርድ ተቀብሎ ጠረጴዛ ላይ ያስቀመጣትን ኮፍያ ብድግ አድርጎ በፖሊሶች ለመነዳት ተዘጋጀ። ጥቂት ፖሊሶች ተመስገን አጅቦ ወሰዱት። ፍርድ ቤቱ ግቢ ውስጥ በሚገኘው አዲስ በረት በሚመስል ቀፎ ውስጥ አስገብተው ቆለፉበት። ፖሊሶቹ ጓደኞቻቸውን አጅበው ሲወስዱት እኔና ጋዜጠኛ ኃይለ መስቀል በሸዋን ምለ እንደመከተልም እንደመሸሽም እያለን ኳላው ስንራመድ ነበር። በሞባይል ካሜራ 3 ጊዜ አድ ፎቶ ካነሳሁት በኋላ ሞባይሌን ኪሴ ውስጥ ጨመርኩት። ታሪክን በኪስ ደብቄ ለመውጣት ያደረኩት ሙከራ ግን ወዲያውኑ ከሸፈ። ናወዲ የሚል ድምጽ ሰማሁ። ፖሊስ ነው። ለማሽ መስታውት ለማሽ ቆርቆሮ ለሆነች ክፍል ውስጥ አስገባኝና ለምንድን ነው ፎቶ ያነሳው? የሚፈቀድ መስሎኝ ነው። የሚፈቀድ መስሎኝ ነው። ፖሊሱ አሽሟጠጠኝ። ኢትዮጵያ ውስጥ ሰዎች በማጀታቸው የሚያደርጉትን ነገር በካሜራ መቅረጽ በህግ ተፈቅዷል። የጸረ ሽብር ህጉ መስክሬ ነው። ግን በአደባባይ የተገለጠውን በካሜራ ማስቀረት ክልክል ነው። ይህ እንግዲህ ስፍር ቁጥር ከሌላቸው የዘመናችን ግርቢጦች አንዱ ይመስለኛል። ከጥቂት ወራት በፊት አዋሳ ውስጥ የቆመውን የአንድ የሲዳማ ጀግና ሐውልት ለማየት ባጃጅ ተሳፍሬ ሄድኩ። ቦታው ስደርስ ከሐውልቱ ጋር አብረው የሚጎበኙ የሚመስሉ 3 ፖሊሶች ቁጭ ብለዋል። ሐውልቱ ላይ ካሜራ ሳነጣጠረ ምን ፈልገህ ነው? አለኝ አንድ ፖሊስ በቁጣ። ፎቶ ማንሳት አይቻልም? ፖሊስ ፎቶ ላንሳ? ሳይሆን ሐውልቱን አንስቼ ተሸክሜ ወደ ቤቴ ልሂድ ያልኩት ያህል በክፉ አይኑ ከገላመጠኝ በኋላ እኛ እዚህ ምን ልናደርግ የተቀመጥን ይመስላል? ጥፋ ከዚህ ብሎ አንባረቀብኝ። እናም ከዚያ ጠፋው። አሁን ደግሞ ይኸው በአደባባይ የተገለጠውን ፎቶግራፍ ለማንሳት ስሞክር እጅ ከፍንጅ ተይዣለሁ። ጭጭም የሚመጣውን መጠባበቅ ጀመርኩ። በዛ ሰዓት ወህኒ መውረድ የሚባል ነገር ታየኝ። ከወህኒ ባሻገር ቶርቸር የሚባል ነገር ወለል ብሎ ታየኝ። ከጥቂት ወራት በፊት አምስተርዳም ውስጥ በስደተኛ ጋዜጠኞች በማስረሻ ማሞና በደረጃ አብተወልድ ጋባዥነት በዳማ አደባባይ የሚገኘውን ቶርቸር ሙዚየም የሚባል የጊነስ ቃይ ቤተመዘክር ጎበኙ። እዚያም በአንድ ወቅት አውሮፓውያን ጉልቤ ጌቶችና ካህናት አመፀኞችና መናፍቃን ለማሰቃየትና ለመግደል ሲጠቀሙባቸው የነበሩትን መሳሪያዎች ተመለከትኩ። ወንድም ወንድሙን የሚያሰቃይበት መሳሪያ ለመፈልሰፍ እንዲህ መጨነቅና መጠበቡ ገረመኝ። ሰው እንደ ግድ የሚቆራረጥ መጋዝና ሰው እንደ ብቅል የሚፈጭ ባለመንኮራኩር ወፍጮ አጠገብ ቆሜ ፎቶ ተነሳው። በእርግጥ አውሮፓ ውስጥ ቶርቸር ቤተ መዘክር ውስጥ የተወረወረ ታሪክ ሲሆን፣ በሀገሬ ግን ያዘቦት ዜና ነው። ጊቭ ሚ ማይ ሊበርቲ ኦር ዴዝ፣ ነፃነቴን ወይም ስጠኝ ሞቴን ያለው የፈረንጅ አርበኛ በጣም የደለው መሆን አለበት። በነፃነትና በሞት መካከል የሚያማርጥ የፖለቲካ ትግል እዳው ገብስ ነው። ግን የማሰቃያ መሳሪያ ታጥቆ ነፃነትን ወስድብሃለሁ ሞትህንም እነፍጋለሁ የሚል ጉልበተኛ ሲገጥምህ ምን ታደርጋለህ? አሁን ያነሳከውን ፎቶ ታጠፋለህ አታጠፋም ሲል አንባረቀብኝ ፖሊሱ። የታደፍኩ ተሜክ ጓደኞቹ ጋር ትከሻ ለትከሻ ተቃቅፎ ሲሳሳም ያነሳሁትን ፎቶ አጠፋው። ቀጠልሁና ግርግም ውስጥ የብረት ፍርግርጉን ጨብጦ ያነሳሁትን ፎቶ አጠፋው። ቶሎ ቶሎ አጥፋ። ከመደንገጥ የተነሳ ከሁለት ወር በፊት ላሊበላ ቤተ ጊዮርጊስ ፊት ለፊት የተነሳሁትን ፎቶ ሳይቀር አጠፋው። በመጨረሻ ፖሊሱ እድለኛ ነህ፣ ጥሩ ሰው ገጥሞሃል አለና አሰናበተኝ። አውነትም እድለኛ ነበርኩ። ለተመስገን ደሳለኝ የቀረበ ከበውቀቱ ስዩም ከአሜን ባሻገር ba
ችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ከጧቱ 4 ሰዓት ሆድ በየሳምንቱ እስከ ጧቱ 6 ሰዓት እንደ ኢትዮጵያ አቆጣጠር ማለት ነው የሚያስተላልፈው ፕሮግራም እንደከተለ ነው። እንግዲህ እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትቆዩ በመተማመን አሁን ደግሞ የመጨረሻውን ክፍል ፕሮግራማችንን ይዘንላችሁ ቀርበናል። ይህ የዲስከሽን ወይም የውይይት ክፍለ ጊዜ ነው። አድማጮቻችንም ሐሳብ ካላችሁ፣ አስተያየት ካላችሁ ያቆጭ ካላችሁ በዚህ ፕሮግራም ላይ መሳተፍ ትችላላችሁ። በስልክ በ0819100 ከውጭ ለምደውሉ 468190000 ነው። አርስቱ ምንድነው?
ያው በዋናነት ምንድነው ከሰሞኑን በተለይ በሪፖርተር ዜና ዘገባ ላይ ትልቅ ሽፋን ይዞ ያለፈው የመሬት አሰጣጥ ወይም መሬት ዝርፊያውን በተመለከተ የሚያመለ በዛ ዙሪያ ላይ በጠቅላይ ሚኒስትሩ በኩልና በባለ ሀብቶች በኩል የነበረውን ሰጣ ገባ በተመለከተ ለማየት ነው። ያንንም ስናይ ጠቅላይ ሚኒስትሩ ያው የምንድነው የጨነቀው እርጉዝ ያገባል የሚለው አይነት እንደዛ አይነት ሂደት ነው እና እስከዛሬ ድረስ የነበረው ነው ግልጽ የሆነ የመሬት ቅርምትና ዝርፊያ ጥናት አካሄጅበታል ብሎ ያንን ጥናት መሰረት አድርጎ ባለ ሀብቶችን ለመኮነን የተከደበት ሂደት ነበር። በርግጥ ባለ ሀብቶቹ እንደማን ናቸው አመሰራረታቸውስ እንዴት ነው የሚለውንም በዚሁ አጋጣሚ አንድ ላይ ለማየት የምንሞክርበት ሂደት ነው። በዋናነት ግን ጠቅላይ ሚኒስትሩ ምንድነው 14 ባለሙያዎች ከጠቅላይ ሚኒስትር ጽፈት ቤት በተወከሉበትና ከርሻና ተፈጥሮ ሀብት ከኢትዮጵያ ልማት ባንክና ከኢትዮጵያ ንግድ ባንክ የተውጣጡ ባለሙያዎች ጥናቱን አካሂደዋል ብለው ያቀረቡት ይሄ መሬት ቅርምቱን በተለይ ደግሞ በጋምቤላ ዙሪያ የተካሄደው ነው። ሆኖም ግን ይሄ ጉዳይ በ2011 እንደ አውሮፓ አቆጣጠር በብዛት የተዘገበበት ሂደት አለ። ባለሀብት ኢትዮጵያ ባለሀብት ብቻም ሳይሆን ከኢትዮጵያ ውጪ የነበሩ ባለሀብቶች በተለይ ደግሞ በደቡብ ክልል በጋምቤላ ስፔሲፊክሊ አንድ የዓለም አቀፍ የዜና አውታር ልዩ ዘገባ አቅርቦበት የነበረበት ሂደት አለና በዛ ሂደት ውስጥ ምናልባትም የብሪቴንን የሚያክል ትልቅ የእርሻ ግዛት ወይም ከመቶ ሺህ ሄክታር በላይ ማስታወሰው ለአንድ የህንድ ባለሀብት የተሰጠበት
ካራኩሪ
ያ እንደዛ በአንድ ብር ከመናምን ሂሳብ በሄክታር የተሰጠበት
እዛ ላይ ማስተውሰው ይሄንን ነገር በተመለከተ ስቲል አንጀቴን የሚያቃጥለኝ ያ የዛ ድርጅት ተወካይ ለዚህ ለጋዜጠኛው ለኢንግላንድ ለብሪቲሽ ጋዜጠኛ ሲጠይቀው ኬት ድረስ ነው ሲለው ብትሄዳ ጨርሰው ነው ባጭሩ አማርኛ
ከመቶ ሺህ ካሬ ሜትር በላይ
ነው አነጋገሩ ብትሄዳ ጨርሰው ማለትና መጨረሻ ላይ ምን እንዴት ይሄን ሁሉ ሲለው እኛ ምናርግ ነገር ነው እኛ ምናርግ ሰጥቶን ወሰደ።
ያው ቃል በቃል አሳውሳለሁ ያው በየሳቀ ነው they take they gave us we take it out
እና እኔ እንዴት ይሄንን ከማየው ከምን ጋር መሰለ ከልጅነት ጀምሬ የሰማው ታሪክ ኢትዮጵያውያን ለሀገራቸው ለዳር ድንበራቸው በጣም እንትኖች ቅኑ ናቸው ይባል ነበር። እንደውም ማስተዋወሰው አንድ ታሪክ አጼ ቴዎድሮስ ቱሪስቶች መጥተው ይሆኑ ሊጠይቋቸው የመጡ ሰዎች መጥተው ሲመለሱ ቦርደር ድረስ ወታደሮቻቸው ልቀው አፈራችን ይዛችሁ እንዳትሄዱ ብለው እግራቸውን አሳጥበው ነው ላቁ ያስወጣቸው ከቦርደር እና አቋረጥኩና ይሄንን አሁን ስለጀመርከው የሚያቃጥለኝ እየሳቀ ነው ያንዱ ምን እናርግኛ ሰጡን ወሰድን በአንድ ብር ከመናምን እኮ ነው በጣም የሚያሳዝነው እና ቀጥል
ያው መሰጠቱ አይደለም በዋናነት በትልቅ ደረጃ ያን የሚያክል መሬት ሲሰጥ እዛ ካቢ ህገ መንግስቱም የሚፈቅድላቸው ያንዳንዱ ዜጋ ያለ መፈናቀል መብቱ ሳይጠበቅለት በሌላ በፍላጎትም አይደለም በኋላ ዶክመንተሪውም እንደሚያሳየው ኢንተርቪውም እንደተደረጉ ኢቭን እዛ ቦታ ላይ ኢንተርቪው ሰጠሰው ከዛ በኋላ የት እንደገባ የማይታወቀበት ሂደት ነው ያለውና ምንድነው በያለ ፍላጎታቸው በግዴታ ነው የተፈናቀሉት ከቦታው ላይ በኋላ ግን በክልሉ የነበሩት ሜርሻና ኢንቨስትመንት ጽፈት ቤት ቢሮ የሰጡት ሰውዬ የተሻለ የጤናና የትምህርት አገልግሎት እናቋቁማለን በሚል ኦሪየንትን የውሃም የተለያዩ ምንድነው ኢንፍራስትራክቸር አቅርቦት እናሻሽላቸዋለን በሚል ለማሻሻል ነው የማህበረሰቡ አኗኗር የተሰባጠረ ስለሆነ እንደዚህ አይነት አገልግሎት ለመስጠት ስለማይመች ሰብሰብ አድርገን አንድ ቦታ ላይ ለማዋቀር ነው የሚል ምክንያት ቢሰጡም ከዛ ተከትሎ የተደረገላቸው ምንም ነገር እንደሌለና በየጫካው ውስጥ ተጠለው ከእንደገና እንደ ጥንታዊ ጋሪው ስርዓት ማህበር ሰው ከጫካ እየለቀመና ከእንደገና ጫካ እየመነጠረ በሰላም ከሚኖርበት ቦታ ማለት ነው ይሄንን ደግሞ ሲጠይቁ መልስ የነበረው በግፍ የመግደልና የመጨፍጨፍ ሂደት ነው የነበረውና ይሄን ለዓለም ሂደ ህዝብ ያሳዩበት ሂደት አለ 2011 ላይ ማስተዋውሰዋልና ከዛ ስንመለስ አሁን ለዚህ ሀገር ቤት ውስጥ ያለው ጫና በጣም እየበረታ ስለመጣ የጠቅላይ ሚኒስትሩ ያው ያስጨንቀኛል ያገሪ ሁኔታ ለማታዊ ነታችን ትክክል አይደለም ስለዚህ ድርማት ያስፈልጋል ማለት ምትሏን ነገር ለመሄድ የተሞከረበት ሂደት አለና ይሄ የተዋቀረው ምን ባለሙያዎች ተዋቀረው ያቀረበው ጽሁፍ ተከትሎ ጠቅላይ ሚኒስትሩ ባለሀብቶችን የወረፉበት ሂደት ነው የነበረው ያንን ተከትሎ ደግሞ የእርሻና ተፈጥሮ ሀብት ሚኒስትር ዶክተር ኢያሱ አብርሃምና የጋምቤላ ክልላዊ አስተዳደር ፕሬዝዳንት የሆኑት አቶ ጋልቲቱት በተገኙበት እንት ላይ ጊዮን ታሳስ 15 ቀን ነው በጊዮን ሆቴል የተካሄደው ስብሰባ ላይ ባለሀብቶቹ ያው ጠቅላይ ሚኒስትሩን አያገናዝቡም ብለው ነው የወረፏቸው በርግጥ አያገናዝቡም የማያገናዝቡት ግን ባለሀብቱ ባሉበት መንገድ ሳይሆን ኢትዮጵያን ጥቅም ለራሳቸው ወይም ለኪሳቸው አብለጠው አጎብደው ያሳለፉበት የሰጡበት ሂደት ነው በኋላነት ግን በጋምቤላ ላይ ተኩረን ጥናቱን ስናየው ምንድነው እንደሚያሳየው ጥናቱ ላይ እንደተገለጸው 623 ባለሀብቶች ከ630,518 ሄክታር መሬት ለአልሚዎች ወይም እንደዚህ ኢንቨስተር ለተባሉ ሰዎች ተሰጥቷል ኢማጅ 623 ሰዎች ናቸው የተሰጠው 630,518 ሄክታር መሬት ነው እንትን የተባለው ለአድማጮች ግልጽ እንትን ለማድረግ ጥናት ምንድነው እንትን ለማድረግ ይሄ ጥናት በባለባት ወይም በአልሚዎች ያላቸውን ግለሰቦች በምን ሚዛን ለክቶ ለዚህ ሽልማት እንዳበቃቸው ምንም አይነት የሚገልጸው ነገር የለም ሲጀምር ኢንቨስትመንት እንትን ውስጥ የገቡት በምን ሂደት ነው የሚለው አንድ ጥናት ከመጀመሪያ ጀምሮ ደር እንትን ነው የምታጠናው ቁጥር መደርደር ብቻ ሳይሆን ምንድነው ስሌታዊና ልኬታዊ የሆነ መረጃዎችን ማቅረብ መቻል አለብን ወደ ቁጥሩ ስንመለስ ጥናቱ እንደሚያመለክተው በአጠቃላይ በጋምቤላ ብቻ ለ623 ባለሀብቶች ባለሀብት ነን ባዮች ናቸው የሚለው የተባለው መሬት ስፋት 630,518 ሄክታር ነው 630 አም 630 ሺህ በሚ ነው እናያዘውና ሄክታር ነው አጠቃላይ ይሄ ማለት አሁን ያለንበት ከተማ ስዊድን ብትወስዳት 18800 ሄክታር ነች አጠቃላይ ስቶኮል ማለት ነው ስፋት አላት የምንኖርባት ከተማ ስቶኮል ማለት ነውና ይሄ ማለት የስቶኮልም 34 እጥፍ ማለት ነው የተሰጠው ለነዚህ ሰዎች ወይም ለነዚህ 23 ባንተ ባለሀብት ነን ባዮች ማለት ነው ወይንም ደግሞ ስንወስደው የጋምቤላን አንድ አምስተኛ መሬት አጠቃላይ መሬት ነው የተካሄደው ይሄ አንድ አምስተኛ መሬት ተቆርሶ ወይም ተነጥቆ ሲሰጥ በአንጻሩ በዛ አካባቢ ለሚኖሩት የጋምቤላውያን ወይም በኢትዮጵያውያኖች እዛ በጋምቤላዎች የተሰጠው እንትንም ያሳዩ የምንድነው ካሳ ሆነ ሲፈናቀሉ ሌላ ቦታ እንዲደራጁ የተደረገላቸው ነገር ጥናቱ በፍጹም አይም አይመለከትም አዎ ይውሽ ሻውሻ ይሆናል እንደሚለው አይነት ነውና ምንም እንትን ያለው ነገር የለም መሬት ከተረከቡት መካከል ደግሞ ጥናቱ የሚለው ለ200 ባለሀብቶች ብድር ተሰጥቷል የሚለው ጥናቱ እንደሚያሳየው 12 ተበዳሪዎች ከኢትዮጵያ ንግድ ባንክ 188 ባለሀብቶች ደግሞ ከኢትዮጵያ ልማት ባንክ ዳጎስ ያለ ብር ረብጣ ብር ወስደዋል በዋናነት ኢትዮጵያ ንግድ እንትን ልማት ባንክ ስትወስድ የመለስ ልቃቂት ላይም ባለፈውም እንዳነሳው ዋና የዘረፋ ምንጭ ሶርስ የሆነው በተለይ ደግሞ ይሄ በክልል አንድ በኩል ያሉ ባለሀብቶች እንትን የማይመለስ ገንዘብ የሚወሰዳል ከልማት ባንክና ይሄም አንዱ መገለጫው እዚህ ጋር መታየው 188 ባለሀብቶች ከኢትዮጵያ ልማት ባንክ ነው የወሰዱት ገንዘቡ ማለት ነውና በአጠቃላይ ለተበዳሪዎቹ 4.6 ቢሊዮን ብር የተፈቀደ ሲሆን
4.96 ማለት 96 ቢሊዮን ማለት 5 ቢሊዮን
እንስታ ማለት እንችላለን ሲሆን
አንድ ነገር እዚህ ላይ ልጨምርልህና በጣም የሚያሳዝነው ይህ ህዝብ በራሱ ቤት እንደባይተዋር በመርኮኝነት ተይዞ ቤቱ እንደሚዘረፍ መጣየው የኢትዮጵያ የልማት ባንክ ነው ሰርክ እንደሆነ የልማት ባንክ ኖርማሊ ከውጭ ከተለያዩ ድርጅቶች በብድር መልክ ያመጣና ገንዘብ ምንድነው ስራው አገር ውስጥ ላሉ ነጋዴዎች ወይንም ባለሀብቶች ወይንም ደግሞ ኢንቨስተሮች ወይንም ደግሞ ለድገት ለሚሰሩ ሰዎች በዝቅተኛ ወለድ በረጅም ጊዜ ማበደርና ኢኮኖሚው እንዲያድግ ማድረግ ነው። እንግዲህ ማይንድ ዩ ብድሩ የሚመጣው በህዝብ ስም ነው፣ የህዝብ ገንዘብ ነው። ጀስት ሲምፕሊፋይ ለማድረግ ነው የምሞክረው። በህዝብ ስም መንግስት፣ የኢትዮጵያ መንግስት ህዝብንና ሀገርን ኮላተራል አስይዞ ማለት ምንድነው የሚባለው ይሄ መያዣ አድርጎ ይበደራል ከተለያዩ አይደለም ባንክ ከወዘተ ይሄ በየጊዜው መጣው የህዝብ ዳ ነው። ህዝብ ነው ኮላተራሉ፣ ህዝብ ነው፣ መሬት ነው፣ ሀገር ነው። ያንን ገንዘብ ምንድነው የልማት ባንክ ስራው የነበረው መሆን የነበረበት መሆንም ያለበት ያን ገንዘብ ለሀገር ውስጥ ለሚያለሙ በትንሽ ወለድ በረጅም ጊዜ ሰርቫይቭ እንዲያደርጉና የጀመሩት ስራ ውጤት እንዲያመጣ በረጅም ጊዜ እንዲሰጣቸው ነው የሚያደርገው። ያን ግን መመለስ አለበት፣ ያን ገንዘብ መመለስ አለበት። ዩዥዋሊ ሲበደሩ በ20 ዓመት ነው የዓለም ባንክ እንደምና ይመለሳል። አሁን ግን ቅድም እንደተጠቀሰው ባለፈው ጊዜ እኛ አንስተናል የልማት ባንክ ምን ሆኗል? እዳ ተቀባይ ሆኗል። እንደውም ከራሱ ብቻ የሚያበድረውን ሳይሆን ኢቭን ንግድ ባንክ እንትን ነው የንግድ ነው ያ ከዛም የሚበደሩትን ምን ያደርጋሉ? እናቶ መለስ ነብሳቸውን ይማረውና በሉ ይሄን ብድር ንግድ ባንክ አበድሮ በቢሊየን የሚቆጠር ገንዘብ ሳይመለስለት ሲቀር ምን ያደርጋል? ያንን ብድር ለልማት ባንክ
ይሸጋግራል።
ምክንያቱም ልማት ባንክ እንትም ይሄ መንግስት እንትን ነው።
አዎ በተለይ ደግሞ በክልል አንድ ለዙሪያ የነበሩ ባለ ሀብቶች ላይ በደም ታርጌት የሚያደርግ ነው።
እነሱ ናቸው
ተጨባጭ መረጃው የሚያሳየው።
ተጨባጭ መረጃ ነው። በጣም የሚያሳዝነው እኔ ተማሪ ሆኜ ዩኒቨርሲቲ ወዝላስን ማር የዛይርን ታሪክን ሰማ ነበር። ዛይሮች ሀብታም ሀገር ነው እና እነ ቤልጅም እንዴት አድርገው አገሪቷን በቁጥጥራቸው ስር እንዳደረጓት በመውቡቱ ሴሴሴኮ አማካኝነት በቃ ህዝቡ ጥመኛ ባሪያ እንደሆነና እናዝን ነበር ይሄንን ስንሰማ። አሁን በኔ በራሴ ሀገር መጣ የራሳ ሀገር ሰው ከመሬቱ ተባረሮ እንደውሻ ተጥሎ ለየሳቁ ለሚያላግጡበት ህንዶችና ቻይናዎች ሰውየው ሚኒስትሩም ሲናገር ነበር እነዛ ተወካዮች ለህንዶች ለቻይናዎች ለሳውዲ አረቢያ ነው ምን ሰጠው ይላል። እና እንደዚህ የተደረገ መሬቱን የራሱን ይባል ያገሩ የህዝቡን መሬት እየሰጡ ለሀብታም የሚያሳዝነው ደግሞ እኮ $1 ነው በመናምን ነው በካረሜት ለዚህ ለጋዜጠኛው ገርሞት ይስቃል ጋዜጠኛው መሳቂያ ሆነናል። ገዥውም ህንዱም ይስቃል እኛ ምን እናርግ ሰጥቶም እስከዚህ ድረስ ነው። ለምንድን ነው ይሄንን የሚያረጉት? በዚህ ላይ ደግሞ ለነዚህ ብቻ አይደለም በተለይ ደግሞ የሀገር ውስጥ አፍታም የሚባሉት እያንዳንዳቸው ቢዘረዘሩ ከዚህም ይሄዱ አሉ። ከዚህ ሀገር ሁሉ ኢንቨስተር ነን ብለው ይሄዱ የነሱ ሰዎች አሉ። በጣም የሚያሳዝነው አይተውት የማያውቁትን ጋምቤላን እና ደቡብ ኢትዮጵያን የተቀራመጡት እነሱ ናቸው። ለምን እንዲህ ያደርጋሉ ብሎ ሲጠየቅ ዘረኛ ነው የምትባለው።
ልክ ነው። ምንድነው አሁን ቀደም እንዳልኩህ በረጃው የሚያሳየው የተጠየቀው ገንዘብ 4.96 ቢሊዮን ብር ነው። ከዛ ውስጥ 4.3 ቢሊዮን ብር ተወጪ መል ተለቋል ያው ፍቃድ ተገኝቷል። ይህ ገንዘብ በሐስና ሰላው ያንዳንዱ ተበዳሪ ማለትም ከ200 ውስጥ ማለት ነው በነፍስ ወከፍ 210 ሚሊዮን ረብጣ ብር ወስደዋል። ሆኖም ይህንን የሚያክል ገንዘብ ለአልሚ ተበዳሪዎች ወይም ኢንቨስተርነን ባዮች ሲሰጥ የባንክ ቤት አሰራር ህግን ስለመከተላቸው ጥናቱም ያነሳው ነገር የለም። በዋናነት ይህን ያክል ገንዘብ የህዝብ ሀብት አንተ ቀድም ያልከው በእዳ ከውጭ ዓለም በእዳ የምናመጣውን ገንዘብ ህዝብ እንደ እዳ የሚሸከመውን ገንዘብ ለባለ ሀብት ተብዮቹ ሲሰጡ የባንክ ቤት አሰራር ሂደቶች አሉ። በመሰረታዊነት በተለይ ደግሞ በግብርና ስራ ሂደት ውስጥ ያሉ እንትኖች አሉና ያንን ተከትሏል አልተከተለም የሚለው ነገር የሚያሳየው ነገር የለም ጥናቱ ማለት ነውና
የሌለ ነገር ምን ብለው ያሳዩ?
አዎ እና አንድ ሁነት አድማጮች ለመግለጽ ያላገባብ የህግ መሬት እንዲሁም በምን መመዘኛ እንድትሰጣቸው የማይታወቅ የሥራ ፈቃድ ላይክ የተሰጣቸው መሬቱ በምን አግባብ እንድትሰጣቸው ማይታወቅም። ሁለተኛ በምን መመዘኛ እንድትሰጣቸው የማይታወቅ የሥራ ፈቃድ እንደማስያዥነት ሊጠቀሙ እንደሚችሉ መላመት ለናስቀም ከማስቀመጥ ውጪ በግልጽ ማስያዥነት የተቀመጠ ነገር ጥናቱ ላይ ቀደም እንዳልኩ የለም። እንዲነሳም አልተፈለገም። ማንንም አንስቶ የተወያየበትም የለም። ሆኖም የልማትና የንግድ ፈቃድ አግኝተው የመስራት አቅም አለን ብለው መሬት በነጻ ከወሰዱ ከመወሰዱ በተጨማሪ የገንዘብ ብድር ለምን አስፈልጋቸው የሚለውም አንድ ጥያቄ ነው። ያለምንም ማያጃ አንድ ባለሀብት ኢንቨስተር ነው ሲል ኢንቨስት የሚያደርገው መነሻ ካፒታል አለው። ይህንን አክል እንደ ማስረጃነት በኋላ ይመጣበታለሁ። እንደ ምክንያት ሆኖ የተቀረቡት ገንዘብ የተለቀቀበት ምክንያት ግን ሆኖም እነዚህ ለዓለም ወይም ኢንቨስተር ነን ብለው እንትን ያሉት በምን አይነት መለኪያ ነው መሬቱ ሲተሰጣቸው በመጀመሪያ ደረጃ? ሁለተኛ ጥያቄ ለማየት ያለበት አድማጭ ነው ለመሆኑ የወሰዱት መሬት በምን ደረጃ ሰርተውበትና አምርተውበት ለየትኛው ማስፋፊያ ፕሮጀክት ነው ይሄ ሁሉ ገንዘብ ብድር ያስፈልጋቸው? ማስፋፊያ ፕሮጀክት ሲኖር ነው ሰርቶ ማሳያ ሲኖር ነው ላይክ እንትን ብለናል አይደል የተወሰነች ታሳየና ማስፋፊያ ፕሮጀክት ብለህ ትወስዳለና በምን አይነት መለኪያ ነው ይሄን ያክል እንትን ያለው? በምን ጥናት ነው ለነሱም ለሀገርም የሚበጅ ተብሎ ይሄን ያክል ገንዘብ እንዲያገኙ የሚደረግበት ጥያቄ ነው። ሶስተኛው እንዴው በአልሚዎቹ ብድር መጠየቂያ ምክንያቶች ተብሎ የተቀመጡት ነጥቦችን ደግሞ ስናነሳ እጅግ በጣም የሚገርሙና ይሄን ያክል ገንዘብ የሚሰጥባቸው ናቸው ወይ ነው የሚለው። የመጀመሪያው ለመሬት ልማት አስበው አንድ ኢንቨስተር ለመሬት ልማት ብሎ ብድር ይወስዳል። ሁለተኛ ለካምፕ ግንባታ ብሎ ብድር ይወስዳ ኢንቨስተር ነው ኢማጂን ከኢንቨስት የማረጋ አቅም አለው ግን ካምፕ መገንባት አይችልም። ለተሽከርካሪ መግዣ እንደ እንትን ይወጣ ጥናት ላይ ለማሽነሪ መግዣ ለስራ ማስኬጃ እስቲ አስቡ አንድ ኢንቨስተር ስራ ማስኬጃ ፒቲ ካሽም የለውም እዛ እንትሉ ሲገባ የጨበጣ ስራ ማለት ነውና ሌሎች ወጪዎችን እንዲሁም ወዘ ተረፈ ተብሎ ሌሎችን ብሎ የተቀመጠ እንዴት ነው በአንድ ሀገር ውስጥ መንግስት ባለበት ሀገር ውስጥ ለሌሎች ወጪዎች ተብሎ ብድር የሚሰጠው? በዚህ ደረጃ ባለበት ሁኔታ ነው እንትን ያለውና አድማጮችን ከግምት ውስጥ ያስገብት በእንደዚህ አይነት ሂደት ውስጥ ብድር የሚሰጥበት ሀገር መሬት በመጀመሪያ ደረጃ እነዚህ ኢንቨስተርስ ተብለው ፍቃድ የተሰጣቸው በምን አይነት ባክግራውንድ ነው? ዘር መሰረት ያረገ አድልዎ ስራ ያረገው ከስራት ውጪ ምን አይነት አቅምና ካፒታል ኖሯቸው ነው ወደዛ ውስጥ ሲገቡት እነዚህ ባለ ሀብቶች የሚለውን ነገር በደንብ ማህበረሰቡም እንዲያስበው እንዲያጤነው የፈለግነው ነው። እንዳልኩ የተፈናቀሉ ሰዎችን ከማየቱ ውጪ ማለት ነው።
ነገሩ አንቺ ምን አለብሽ ነው አንቺ ምን አለብሽ ምን ማን ይጠይቅሻል ማን ያዝሻል? እኔ ማን ያዘኛል ብዬ መወሰን ከሆነ አንተ የምትላቸው እነዚህን መስፈርቶች ማንንም ዞር ብሎ የሚያቸው የለም። የሚገርመው ደግሞ እነዚህ ባለሀብቶች እንኳን ምንም መንግስትን ቢወቅሱም ይወቀሱት እኛ በምን መስፈርት አገኘን ብለው ራሳቸውንም አልጠየቁም። የወቀሱት ምንድነው? ሙሰኝነት ይበዛል፣ በዘመድ በመሰላል ነው የሚሰጠው። እነሱ ራሳቸው እንኳን ያንን ነገር ያነሳሉ። ከመጀመሪያው ደረጃ ግን እንዴት አገኙት ያንን መሬት እንዴት ተሰጣቸው? አንተ ያልካቸው ነጥቦች አሉ። አንድ ኢንቨስተር ለመሆን ኢንቨስት ስታደርግ ራሱ ቃሉ እንደሚለው አንተ የምታወጣው ገንዘብ አለ እዛ ለልማት ዝም ብለህ ሄደህ ኢንቨስት አደርጋለሁ በገንዘብ አበድሩኝ ከዛ በኋላ የምትበደረው ገንዘብ ደግሞ ዲቴል ሲገባ ለማሽን ለሰራተኛ ምኑ ላይ ነው ኢንቨስት ያደረከው? አንተ እንዴት አርጌ ነው ላንተ የሰጠሁህ? ይሄንን የሚጠይቀው ማን ነው? የማን ነው ገንዘብ? የማን ነው ሀብት? ይሄ በተለይ ከልማት ባንክ የሚወጣው የንግድ ባንክ እንኳን ይግድ የለኝም የራሳቸው ጉዳይ የልማት ባንክ የሚሉት ገንዘብ የህዝቡ ገንዘብ ነው። ህዝብ አንድ ሁለት ሶስት ብሎ ባያስቀምጠው በህዝብ ስም በእያንዳንዱ ኢትዮጵያዊ ነገም ከበሚወለደው የዛሬ አመት በሚወለደው ስም ተበብድር የመጣ ነው። ናያችን ሀገር ምን ማድረግ ይችላል መሰለ አያድርስ እንጂ ሁኔታዎች ይከፍቢከፉ ምን ማለት ይችላል አንድ ሀገር አይ ነ ገንዘብን አልተጠኝም እና ይሄን ለማድረግ ይሄን ማድረግ ፈልጋለሁ ሊል ይችላል። በራስ ሀገር ላይ ሶቨሬኒቲ የሚሉትን ልታጣ ትችላለ። ይሄ ነበር የነበረው ቅድም የጀመርኩል የዛይሮች ችግር የነበረው ይሄ ነው። ቤልጅሞች ነው ይሄንን መሬት ገዝተናል እኛን እንደምንፈልገው ምናደርገው አሁን ያነሳው የዚህ የህሉን የዚህ የመሬት መከራመቱን በተመለከተ ይሄንን የቲቪ ፕሮግራም ለሚያ ኢትዮጵያዊ በጣም የሚያሳፍረው ምንድነው ጋዜጠኛው ምን ይላል ኢትዮጵያ በአለም ውስጥ በርሃብ አሁንም ከምትሰቃየው ሀገር አንዷ ነች ልና ይጀምራል። ግን ሀብታ ባለሀብቶች የውጭ ሀገር ባለሀብቶች በነጻ መሬት ኦልሞስት በነጻ ነው በነጻ መሬት እየተሰጣቸው የፈለጉትን አመርተው ወደ ፈለጉት ሀገር ነው የሚልኩት እንጂ ህዝብ እየተራበ ነው አሁንም ብሎ ነው ያለው።
ያ በዋናነት እኮ ከዚህ ሬዲዮም ላይ ከዚህ በፊት እንዳልነው ምንድነው ኢትዮጵያ ውስጥ ተፈጥሮ ላይ ተከተለ አደጋ ሳይሆን መር የመሬት ፖሊሲ ችግር ነው ኢትዮጵያዊ እንዲራብ የሚያደርገው። እስኪ አስተው ብሪቴንን የሚያክል አንድ መሬት ለባለ ሀብቶች ለልማት ሰጠ በርሻ ልማትና በግብርና ውጤቶች እየበለጸጉ ባለበት ሀገር ውስጥ ብሪቴንን የሚያክል መሬት ይዞታ የያዘ ህዝብ የሚራብበት ሀገር ነው። ኦልሞስት ከ25% የሚያክለው የኢትዮጵያ ትንሽ ቁጥር ይመስል 25% ማለት አንድ አራተኛው የኢትዮጵያ ህዝብ የሚበላው የሚቀምሰው የሚልሰው የሌለበት ሀገር ውስጥ ነው።
አንድ የፖለቲከኞች አስተያየት አለ የፖለቲካል አናሊስቶች ምን ይላሉ መሰለ አንድን ህዝብ በረሃብ ችግር ውስጥ ወጥረህ ካያስከው ሌላ ለማሰብ አይችልም። ስለዚህ የሚያስበው የቀን ሆዱን ለመሙላት ስለሆነ ሌላ የበደልን የዲሞክራሲን የሂውማን ራይትን ጥያቄ ትዝም አይለውም። ስለዚህ አንዳንድ አረመኔ ጨቋኞች ምን ያደርጋሉ በረሃብ ከረሃብ እንትን ውስጥ እንዳትወጣና ያችን የቀን እንትንህን እየታገልክ እንድታገኝ ያደርጓል ያችን ትንሽ ትንሽ ይሰጣል እዛ ላይ ስታተኩር ሌላውን ችግር ትረሳዋል። ይሄም ሊሆን ይችላል ኦፍ ኮርስ ኢትስ አን ሃይፖቴሲስ ግን የኢትዮጵያ ሁኔታ ስታይ ይመስላልም እንጂ ለህዝብና ለሀገር የቆመ መንግስት ያን ያህል የሚያክል አገር አልሙ ብሎ ለውጭ ሀገር ሰዎች ሲሰጥ በነጻ የምታለሙትን እህል የምታፈመርቱትን እህል ውጭ እንደፈለጋችሁ ስጡት አይልም ነበር። ሌላው ቢቀር ግማሹን እንኳን እዚህ አስቀሩልን ብሎ ይማጸን ነበር።
ያ በዲቴል ያው ስለከመጣነ ኢቨን ወያኔም የቀድሞን ስርዓት አብሮዶ ሲመጣ የነበሩ ጅማሮ ፕሮጀክቶችም ነበሩ አይደለም ኢትዮጵያን ኢስት አፍሪካ መመገብ የሚችሉ ተብሎ የተያዙ ግድቦች ማስኖ የሃዌ መስኖ ልማት እንደ ማስተዋሻነት በታዩ የሩዝ ልማት ነበር ኢስት አፍሪካን ድረስ መመገብ ይችላል ማለት በጅምር የቀረበት የኢትዮጵያ ህዝብ ሀብት የፈሰሰበት በጣም ብዙ ሚሊዮን ብሮች የፈሰሰበት ብዙ በብዙ ብድር የተጀመረ ፕሮጀክቶች ነበሩ እንትን ያላሉት። በኋላነስ እንመለስ አሁንም እዚህ ጋር መረጃው የሚያሳየው በጣም የሚገርም ነገር አመድ እነዚህ ጥናቱ ላይ ታዩ ለስራ ማስከያጃና ለሌሎችም ወጪዎች ተብሎ 1.16 ቢሊዮን ብር ተለቋል። ሆኖም ለምን አላማ እንደዋለ ጥናቱ ማረጋገጥ የሚቻለበት እንትን የለም። 1.16 ቢሊዮን ብር ወጥቷል ግን የትና እንዴት እንደተጠቀሙበት ማንም ሰው የሚያውቅ የለም። የሚያሳየው መላምት አዲስ አበባ አካባቢ እንዳሸን እየፈሉ ያሉ ህንጻዎች በየትኛው ገንዘብ ነው የተገነቡት የሚለውንም ወደዚህ ልታመጣው ይችላል። ኢንቨስተሮች በግንባ በምንድነው በግብርና ኢንቨስትመንትስም አሁን ላይ ያለው ሁኔታ ፈቃድ ያወጡና ፍቃድ ለማውጣትም የራሳቸው ሰዎች ስለሆኑ ምንም ችግር የለውም ገንዘብ ብድር ይወስዱና የሚሰሩት የሚያለሙት ከተማ ላይ ህንጻ ነው የሚገነቡት። በዛ ደግሞ የኪራይ ሰብሳቢነት እናም እንደምንለው እየከበሩ ነው ያሉት። ማንንም ሰው ዛ ገብቶ ማህበረሰቡ ሊጠቀም የሚችል ስራ እየተሰራበት አይደለም ግን የህዝብ ሀብት የህዝብ መሬት እየተዘረፈ እየተቀራመቱበት ነው ያሉት። ከነዚህ በተጨማሪ ለካምፕ ማደራጃ ተብሎ የወጣው በዋናነት ደግሞ የሚገርመው 326 ሚሊየን 876000 ወደ ሳንቲሞ 702 ብር የሚሆነው የወጣው ማለት ለካምፕ ማደራጃ ተብሎ ከዚህ ውስጥ 180 ካምፖች በብሎኬትና በቆርቆሮዎች አስበው በዚህን ያክል ሚሊየን ብር የወጣ እንትን 180 ካምፕ ላይ ብቻ ነው ቀድም ያየ ነው 200 ነው ካምፖችና በካምፖች በብሎኬትና በቆርቆሮ እንዲሁም 19 የሚሆኑት ደግሞ በሳርና በቆርቆሮ ተሰርተዋል ይላል። ይሄ አሁን ካየው ማደራጃ እንደ ማደራጃነት ግን ተብሎ የወጣው ገንዘብና መሬት ላይ የተቀመጠው ስለታየው ምን ያክል ኮራፕትድ ይሆን ይሄ ሌላ እኛ አናሊሲስ ይሰራ ነው አይደል መንግስት አጠናውት ብሎ ባወጣው እንትን ነው እኛ ደግሞ ሌላ አናሊሲስ ቢሰራ ደግሞ ይሄ ቁጥር
ባሳ 10 ጥፍ ነው የሚሆነው ይሄን በተመለከተ እነሱም ራሳቸው ካቅማቸው በላይ ሆኗል መሰለኝ ሙስናው you know ሌብነትና ሙስና ሲበዛ ራስህንም ያጠፋል in the long run ከቁጥጥር ውጪ ይሆናል ይሄ በሂስቶሪካል የታየ ነው አንድ መንግስት ሌቦችን ሲፈቅድ ለራሱ ሰርቫይቫል ብሎ እየፈቀደ ሲሄድ ሌቦችና ሙስና የሚሰሩ በጣም አቅማቸው ይዳብርና ከዛ በኋላ ያንንም መንግስትም ራሱን አደጋ ላይ ጥሉታል አሁን የምሰማው ምንድነው የሰማው ወሬ ማናቸው እኚህ አቦይ ምናምን
በስበት
አው ስብሰባ አድርገው የሙስና ካልቆመ ኢትዮጵያ ትበታተናለች አሉ የሚባል ሰሞኑ ተናግረዋል እንግዲህ ማን ነው ሙስናን የሚያደርገው እሺ እነሱ ራሳቸው ሙስናውን አጠናክረው እየሰሩ ቦን በዘመድ ባዝማድ በምን በምን ይሄው እነዚህ ባለሀብቶች በአደባባይ ባደረጉት ስብሰባ ላይ ተናገሩት ምንድነው ሙስና በዛ ሙስናው ሁሉ ነገር የሚሰራው በዘመድ አዝማድ ነው ካሉ ይሄንን ባለስልጣኖቹ ናቸው በዘመድ አዝማድ የሚሰሩት የሚፈቅዱት የሚወስኑት እነሱ ናቸው እና አሁን የጀመሩት ነው እርስ በርስ አንተ እንግዲህ በግልጽ ወጥተው አንተ ነህ የበለጠ የወሰርከው አንተ እኔ ትንሽ ነው ወሰርኩት ብለው ህዝብ ፊት ይከራከሩ እንደሆነ አናውቅም ግን ለሀገራችንና ለህዝባችን ትልቅ አደጋ ኢትዮጵያ በታሪኳ ማጣቀው አደጋ ውስጥ ነው ያለ ነው ምንድነው የሚታየኝ እኔ ኢትዮጵያ ሁኔታ ሳይው ምንድነው ይሄ ቆንጆ ልብስ ለብሶ ውስጡን እየተበላ ያለቀ ሰው አለ አይደለም በበሽታ ውጭውን ግን ለብሶ ይሄዳል ኢትዮጵያም የሚታየኝ ይሄ ነው እነሱም የሚፈልጉት ውጭውን የሚያንጸባርቅ ህንጻ ምናምን ይሰራሉ በሙስና እንዳልከው ገንዘቡ የሚወጣው ለእድገት ተብሎ ለእርሻ ለወዘተ ነው ግን ያንን ገንዘብ በነገራችን ላይ ፕሮጀክት ሲሰራ እንደዚህ ሊሆን አይገባም በተሰጠ እንትን ነው መስራት ያለብን እነሱ ግን ያንን ለዚህ እርሻ እናደርማለን ብለው ወስዱና አዲስ አበባ መተውን ሳይሰሩበታል ትንሽ ቆይተው ደግሞ ምንድነው የምን የገንዘብ ምናምን እየተባባሉ ይካሰሳሉና እኔ ኢትዮጵያ መታየኝ በሆኑ ጊዜ ምንድነው አንድ በሽተኛ ሰው ውጭውን ጥሩ ልብስ ለብሶ ንጹህ ልብስ ለብሶ ውስጡ ግን እየታመመ የሚያልቅ ነው ማለት
አይ በኋላነት አጥያነሳው ፖይንት አለ አቡይ ሰባት ያወጡት ወሰኝነት የሀገር ስጋት ነው አው ልክ ነው የመጀመሪያው የሀገር ስጋት ግን እሳቸው የሚመሩት ይፈርት መሆኑን በግልጽ መናገር አለባቸው የመጀመሪያው የአገሪቷ የሙሰኛ አናት እሳቸው መሆናቸውን አልገለጹም በእኔ በቃ እኔ ጥፋተኛ ነኝ ብለው ራሳቸው ይወሰዱት እና ቃለ ይሄ ህዝብ ያቃል
ያሳ ግማቱ ከጭንቅላቱ
ያና ያ እውነታ ባለበት ሁኔታ ራሳቸው ነጻ አድርገው ሙሰኝነት ሲባል ራሳቸው ማጽዳት ከቻሉ ሌላውን መጽዳት የማይችልበት ምንም ምክንያት የለም በሆነ ላይ የኢትዮጵያ ህዝብ በቃኛለው ይሄን ሙሰኝነት ነው በቃኛለው ይሄን ራስን ያላገናዘበ ገባ ለሥራቱ ለነሱ አገዛዝ ማያመቸውን ሰው በሙስና ሰበብ እስር ቤት የሚከተበትን ሂደት ነው ይሄ ህዝብ የሚቃወም ያለው ራሳቸውም ያከቱ ይሄንን ነገር ካለን ሰዓትም አንጻር ጠቅለል ለማድረግ በአጠቃላይ ለሰብሰብ እናርገው የዚህ ብለሹ አሰራር ማሳየው አንደኛው ዋናው እንትን አልሚዎች ተብዮች መሬቱን ተረክበው ገንዘብ ከወሰዱ በኋላ ባለፉት 8 አመታት ሂደት ውስጥ ስራ የጀመሩበት ቦታ 405572 ሄክታር ላይ ያረፈ አልሚ ሲሆን በተግባር የለማው ደግሞ 64000 ሄክታር ነው
አልሞል
64 ሄክታር ነው ይሄ ደግሞ አጠቃላይ ስናየው 15.8 በመቶ ብቻ ነው በተግባር ሂደት ውስጥ የገባው ማለት ነው 369 ባለ ሀብቶች ማልማት ያልጀመሩ ሲሆን አጠቃላይ ማለት ነው ከ50% በላይ የሆኑት ያልጀመሩ ሲሆን ከነዚህ ውስጥ 140 ዎቹ ምንጣሮ የጀመሩ ናቸው ካልጀመሩት ውስጥ ጀምረናል ብለው እንትን ያሉት 140 ዎቹ ምንጣሮ ጀምረናል ብለዋል ወደ ልማት ከገቡት 254 ባለ ሀብቶች ደግሞ 216 በውላቸው መሰረት የተቀሩትን 38 ባህላቸው ደግሞ ከውላቸው ውጪ ለማታ ያካሂዱ ናቸው ስቲል ከዛም በኋላ የሚቀጥል ሙስና እንዳለ የሚያሳያለ 152 ባለ ሀብቶች ደግሞ ከ39697 ሄክታር መሬት ከይዞታቸው ውጪ አልምተዋል ቢልንትን አለ ይሄ ነው የሚያሳየው በአጠቃላይ ወደፊትም በሂደት ምንመጣበት ሂደት አለ
እንመለስበታል በሚቀጥለው ሳምንት ለአድማጮቻችን ግን የማሳሰብ የምንፈልገው እነዚህ አሃዞች ራሱ መንግስት ከባለ ሀብቶቹ ጋር ከኢንቨስተሮቹ ጋር ሶኮል ኢንቨስተሮች ጋር ያደረገው ውይይት በኋላ ያወጣው አሃዝ ነው። የኢትዮጵያ ድምጽ ሬዲዮ ያወጣው አሃዝ አይደለም። የራሳቸው አሃዝ መሆኑን ለአድማጮች እንገልጻለን። በሚቀጥለው ሳምንት እነዚህን እና ተመሳሳይ አርስቶችን በሰፊው እንወያይባቸዋለን ብለን ተስፋ እናደርጋለን። አድማጮችም እንደሚካፈሉ ባለሙሉ ተስፋ ነን። እውቀት ያላቸው መልእክት ያላቸው ስለ ሀገራችን ያገባናል የሚሉ የፖለቲካም ድርጅት ተወካዮች የሶሻሉም የማህበረሰቡ ምክንያቱም እንደዚህ አይነት በደል ኢትዮጵያ ውስጥ እየተሰራ ዝም ብለን ማዳመጥ አንችልም። ምክንያቱም አንድ የተንኮለኛ ሰዎች የመጥፎ ሰዎች ስራ ሊሳካ የሚችለው የጥሩ ሰዎች ዝምታ ሲበዛ ነው። አድማጮቻችን መልካም ሳምንት። እስከ ሳምንት እያልን እንሰናበታችኋለን። እስከ ሳምንት ድረስ
መልካም ሳምንት።
ጤና ይስጥልን። Yeah, man.